ኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት ዲስትሪክት ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አስተልን ውድ አድማጮቻችን፣ እነሆ የኢትዮጵያ ድምጽ ሬዲዮ ሰዓቱንና ቀኑን ቆጥሮ ዛሬ እሁድ በድጋሚ መጥቷል። መደበኛ ፕሮግራሙን ይዘንላችሁ ቀርቧል። በዛሬው ፕሮግራማችን አንድ አዲስ እንግዳ አለን። እንግዳችንን እዚሁ እናስተዋውቃችሁ። ሰላም ጠና አስተልኝ።
ጠና አስተልን አመድ
ማን ትባያለሽ?
ሰላም ባላለሁ።
ሰላም ምንድነው ወደዚህ ወደኛ ብቅ ያደረገሽ? በዛሬው ለት
ብቅ ያደረገኝ ምክንያት ዳግማዊ ማድ ፌብሩዋሪ 18 ስብሰባ ያደርጋል። ስብሰባውን ያዘጋጀነው የአማራ ተወላጆች ግርባ ኃይል ነው።
ስለዚህ ስለሱ ለማስረዳት ነው የመጣችው ማለት ነው። ማን እንደሆናችሁና የስብሰባውን አላማ በሰፊው ለአድማጮች ለማስተዋወቅ ነው የመጣሁት ነው የምትዩ?
አዎ።
እንኳን ደህና መጣሽ። ሰላም
እንኳን ደህና ቆያችሁ።
እንግዲህ ወደ ኋላ ላይ ከሰላም ጋራ ውይይት እናደርጋለን። እዚህ ስቱዲዮ ከኔ ጋራ መብራቱ አለ እንደተለመደው። ቴክኒክ ባለሙያችን እና የዜና አዘጋጃችን ግሩም ይገኛል። ምን ጀባ ትሉናላችሁ ከዜና ውስጥ? እንደው አንድ ሁለት ብትጠቅስልን ምን አለ? ዓለም እንዴት ሰነበተች ልበል?
በርግጣው የተለያዩ ዜናዎች አሉ። ያው እኛ ብዙ ተቆረ ብዙ በሀገር ውስጥ ሀገር ተቆር ዜናዎች ላይ እናተኩራለን። ኢትዮጵያ እንዴት ሰነበተች ነው የኢትዮጵያ ነገር። ያው በየሳምንቱ ብዙ አዳዲስ ነገሮች ይከሰታሉ። ሁሉንም ዜና እናቀርብ ብንል ሙሉ ሰዓት ሁሉ አይበቃንም፣ ሁለት ሰዓት እውነት ለመናገር። ግን የተለያዩ ሳምንት ውስጥ የኢትዮጵያውያንን ትኩረት ስበዋል ወይም ማዳመጥ አለባቸው ምንላቸውን ኢትዮጵያውያኖች የተወሰኑ ዜናዎችን አዘጋጅተናል።
በጣም ጥሩ። መብራቱ ምንድን ነው ዛሬ ለአድማጭ ልትጋብዝ ያሰብከው?
እንግዲህ አመድ እንደተለመደው ሳምንት ጠብቀን በጉጉት አድማጮቻችን የምንገናኝበት አንዱ የዜና ሳምንት በዜና ሂደት ውስጥ አለ። በዚያ ሂደት ውስጥ አለፍ አለፍ ብለን እንቃኛለን። በተለይ ደግሞ ከዚህ ከከተማችን ከነበሩት ኢቨንቶች የተወሰነውን እናስጎበኛለን። ከዛ ወጥተን ደግሞ ሀገራችን ውስጥ ያሉትን ሁኔታዎችን ለማየት እንሞክራለን። ከዛ ደግሞ እንውጣና በምስራቅ አፍሪካ ውስጥ ሶማሊያ ላይ የተደረገውን ምርጫ በተወሰነ መልኩ የሶማሊያ ምርጫ አዲስ ምዕራፍ ከፋች ነው ለሶማሊያኖች። ብዙ የሶማሌ ማህበረሰቦች እያሉት ያለው አዲስ ምዕራፍ ከፋች ነው። በተለይ በዲሞክራሲያዊ መንገድ ኮራፕሽንን በቃን እያሉ ያሉበት ሁኔታ ነው። በዲሞክራሲያዊ መንገድ ነው አዲሱ ተመራጭ የመጡትና ለሶማሊያኖች ጥሩ ዜና፣ ለእኔ ደግሞ ያስከፋኝ ዜና ነው። ምክንያቱም ኢትዮጵያ ምንናፍቃት ኢትዮጵያ የሌላትን ነገር ነው ያሳዩን እና ዛሬ እንመጣለን።
መብራቱ እስቲ እንግዲህ እቺ ለአንተ ጭንቀት የሆነችብን ጥያቄ ወደኋላ ላይ እንመለስበታለን። ለሶማሌዎች ደስታ ከሆነ የሶማሌዎች ችግር ነው። ሶማሌዎች ደስ ካላቸው ለምንድን ነው መብራቱ የሚጨንቀው? አድማጮቻችን ይሄንን ከመብራቱ ጋር ውይይት እናደርግ እንመለስበታለን። በማከሉ 5 ሰዓት ሲሆን ግሩም ዜና ይዞልን ይቀርባል። ከዜና በኋላ ሰፋ ያለ ውይይት እናደርጋለን። በትናንትናው ዕለት ስቶክሆልም ውስጥ በአዲስ ሁኔታ እውነት ለመናገር በኢትዮጵያኖች መካከል ሌላው ቢቀር ለኔ አትሊስት በኔ እይታ አዲስ የሆነ ነገር አይቻለሁ። ሌሎችም የኢትዮጵያ ድርጅቶች እናንተንም ይመለከታል፣ ሰላም ማንኛውንም የኢትዮጵያ ድርጅት እንደዛ አይነቱን ስራ ቢሰሩ irrespective of their political interview or political idea or የፈለገውን ይዞ ግን ኢትዮጵያኖችን በዛ አይነት ቴክኖሎጂ እንትን ባለ አይነት ማሰባሰቡ በጣም 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 የሚያኮራ ነውና ያንን ምንድነው ያደረጉት? በምን አይነት ሁኔታ ነው የሰሩት? እስቲ እሱንም ደግሞ ለመወያየትን ሞክራለን። ይሄን በተመለከተ ካዘጋጆቹ ጋራ ከዜና በኋላ ውይይት ይኖረናል። በጣም የሚያስገርም ዝግጅት ስለነበረ የኢትዮጵያ ድምጽ ሬዲዮ በቦታው ተገኝቶ ታዝቧል። ይሄን አድማጮች እሱን እንግዲህ እነሱ ራሳቸው ይመልሱት። እኛ የገረመን ነገር ቢኖር ያ እነማን ነው አርበኞች ግንቦት 7
ለነጻነት ለፍትህና ለዲሞክራሲ ንቅናቄ ያዘጋጀው እኔ ለነጻነቴ በሚል መረቃ
አመሰግናለሁ ስለሞላህልኝ። ይሄን ሁሉ አረፍተ ነገር አልጨርሰውም ነበር። ከነሱ ተወካዮች ጋራ ውይይት እናደርጋለን። እኔ በተለይ ኢምፕሬስ ያደረገኝ ይሄ 46 ከተሞችን ላይቭ በስካይፒ ማገናኘቱ
ቪዲዮ ኮንፈረንስ ነው።
አዎ ይሄ በየመስሪያ ቤቱ ኖርማል ነው። የመስሪያ ቤቴ ኖርማል ነው። ግን በኢትዮጵያ ድርጅቶች እንዲህ አይነት ነገር ሲሰራ ለኔ አትሊስት ለኔ አዲስ ስለሆነ ሁሉም የኢትዮጵያ ድርጅት ቢያደርገው ደስ ይለኛል። ስለሱ እንወያያለን። እንግዲህ አድማጮቻችን መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር እየተመኘንላችሁ፣ አስተያየት ጥያቄ ወይንም መልእክት ካላችሁ በስልክ ቁጥራችን 0819100 በመደወል ማስተላለፍ ትችላላችሁ። መልካም ቆይታ። ቴክኒሽያናችን እስቲ አንዲት ለመዝናኛ ምትሆን ሙዚቃ ጀባ በለና ችን በመድቢያው ፕሮግራማችን ላይ አንድ ለማንሳት ፈልገን ሳናነሳ ይቀርነው አለ ከአውሮፓ ከወደ አውሮፓ አውግረ አውሮፓ ነው የሚባለው አካባቢ እንግዳለን። ይሄ እንግዳችን ሰሞኑን ኤግዛክትሊ መቼ ነው?
በፌብሩዋሪ 16
ታላቅ ኢትዮጵያኖች ሰላማዊ ሰልፍ በብራሰልስ
በቤልጅየም ብራሰልስ
ይደረጋል። ይህን በተመለከተ ከዚህ እንግዳችን ጋር በቀጥታ ውይይት እናደርጋለን። ለወደ መብራት ወስዳችኋለሁ።
እንግዲህ በመጪው ፌብሩዋሪ 16 ላይ በቤልጅየም ብራሰልስ አውሮፓ ህብረት ፓርላማ ፊት ለፊት ኢትዮጵያ ውስጥ በግፍ ታስረው ላሉት በተለይ ደግሞ በቅርቡ ምናስታውሰው ዶክተር መራራ ጉዲና የአውሮፓ ህብረት ጥሪ አርጎላቸው ያንን አስመልክቶ እሳቸው እዚህ መጥተው ፓርላማ ውስጥ ንግግር አርገው ከተመለሱ በኋላ እስር ቤት ገብተው ይገኛሉና እሱንና በተለይ ደግሞ በፖለቲካል ፕሪዝነርስ ኢትዮጵያ ውስጥ ያሉትን የፖለቲካ እስረኞችን ነጻ እንዲወጡ ለመጠየቅ በዚህ በአውሮፓ ያለው ግብረ ኃይል ከሌሎች የሲቪክና የፖለቲካ ተቋማት ጋር አንድ ላይ በመሆን ታላቅ የሰላማዊ ሰልፍ ጥሪ በፌብሩዋሪ 16 አዘጋጅቷልና ያንንም በተመለከተ የአዘጋጅ ኮሚቴዎችን ጋብዘናል። የተወሰነ ስለ ዝግጅቱ ያለውን ሁኔታ ዘርዘር አድርገው እንዲያስረዱና እንግዳችን መስመር ላይ ያሉ ጤና ይስጥልኝ።
አብሮሽ ተለነ እንደምን አላችሁ?
ያለን እግዚአብሔር ይመስገን። ስለ ዝግጅቱ ለአድማጮቻችን ዘርዘር አድርገው እንዲነግሩልን ነው። ጥሪያችንን አክብረው ስለመጡ በመጀመሪያ እናመሰግናለን። ዘዘር አርገው ያስረዱልን ባኮ።
ኦኬ በጣም አመሰግናለሁ። እንግዲህ እንደሚታወቀው በአግራችን ውስጥ ያለው የሰብአዊ መብት ጥሰት እስር እንዲሁም ደግሞ ግርፋትና ያለውን ችግር ሁላችንም የምናውቀው ነው። የኢትዮጵያን ግብረ ኃይል ለፍትህና ለነጻነት በዚህ በአውሮፓ የሚገኘው ድርጅት ከሌላዎቹ የኢትዮጵያን ድርጅቶች ጋር በመተባበር እንዲሁም የኦሮሞ ኮሚኒቲ የፍሪ ዶክተር መራራ ጉዲና ዓለም አቀፍ ድርጅቶች ጋር በመተባበር ዶክተር መራራ ጉዲናን ጨምሮ በኢትዮጵያ ውስጥ በግፍ የታሰሩ የፖለቲከኛ እስረኞች በአጠቃላይ እንዲፈቱና በኢትዮጵያ ውስጥ ያለውን የሰብአዊ መብት ጥሰት ለማጋለጥ በአውሮፓን ፓርላመንት ፊት ለፊት ፌብራሪ 16 ከ13 ሰዓት ጀምሮ እንግዲህ ዝግጅት አዘጋጅተናል። በዚህ ዝግጅት ላይ ሁላችንም ኢትዮጵያኖች እና የኢትዮጵያ ዳጆች በአጠቃላይ እዛ ቦታ ላይ እንዲገኙ ነው ጥሪያችንን እናቀርበው። ያም ብቻ ሳይሆን እንግዲህ እኛ ሰላምና ዲሞክራሲ ባለበት ሀገር ላይ ተቀምጠን በሀገራችን ላይ የሚፈጸመውን ግፍ ለማጋለጥ ሁላችንም የበኩላችን አስተዋጽኦ ማድረግ አለብን። ምክንያቱም በኢትዮጵያ ውስጥ የሚፈጸሙትን ግፎች ሁላችንም የምናውቀው ነው። ስለዚህ የበኩላችንን አስተዋጽኦችን ትንሽ እንኳን ነገር ማድረግ ያለብን ይመስልናል። ሌላው ከአሁን በፊት እንግዲህ የወያኔ ኤምባሲ በብራሰልስ የሚገኘው ከተለያዩ በተለይ ከእናንተ ከስዊድን ከዴንማርክ አካባቢ ያሰባሰባቸውን ከ200 በላይ ሰዎች እዚህ አውሮፓን ፓርላመንት ላይ በተለይ ይህንን ተቃውሞ የሚያደርጉ ሰዎችን ለመቃወምና እነ ግንቦት ሰባት እነ ኦነግ በማለት መፈክር ሲያሰሙ የነበር መሆኑን እናውቃለን። ስለዚህ እነሱ ያን ያህል በአገር ቤት ውስጥም ሆነው እኛ ላይ የሚያደርሱት ግፍ ሳይበቃቸው በአውሮፓ ውስጥ ደግሞ በመሰባሰብ የምናደርገውን ተቃውሞ እንደገና ለመቃወም መነሳታቸው በጣም የሚያሳዝን ነው። ስለዚህ ሁላችንም ይሄንን ሰላማዊ ሰልፍ በማድመቅ ብቻ ሳይሆን ለአውሮፓ ፓርላመንት ያለንን ቁጣ እንዲሁም ችግር በግልጽ ለማሳወቅ መሰባሰብ አለብን ብዬ ነው እንግዲህ ማስቀምጠው።
ምናልባትም ያንን ሰላማዊ ሰልፍ ተከትሎ ጥሪ አድርጋችኋል፣ ብዙ ስራ እየሰራችሁ እንደሆነ እናውቃለን ማህበረሰቡ እንዲያውቀውና ከዚህ ሰላማዊ ሰልፍ ምን አይነት ውጤት እናገኝበታለን ብላችሁ ታስባላችሁ?
እንግዲህ አንደኛ መጀመሪያ ማወቅ ያለብን ነገር ሁላችንም ይሄ የመከፋፈል አባዜ ያለበት ሁኔታ ይታያል በአገራችን ላይ እንዲሁም በውጭ የሚገኙ የፖለቲካ ኃይሎች። መጀመሪያ አንድነታችንን ማሳየት መቻል አለብን ነው የምንለው። ምክንያቱም ዛሬ የኢትዮጵያ መንግስት እየፈጸመ ያለው ግፍ ሁላችንም ቤት ያንኳኳ ነው። ስለዚህ ሁላችንም እየተጠቀም ባለበት ሁኔታ በጋራ መቆም እስካልቻልን ድረስ ይሄ መንግስት የሚያደርሰውን ግፍ መቋቋም እንደማንችል ሊታወቅ ይገባል። ስለዚህ አንደኛ የምንጠብቀው ነገር ምንድነው? በጋራ ይሄንን ሰላማዊ ሰልፍ በመቆም አንድነታችንን ለዓለም ህብረተሰብ የምናሳይበት ነው ብለን ነው የምንገምተው። በሁለተኛ ደረጃ ከአውሮፓን ፓርላመንት እንግዲህ የሚታየው በተለይ የዶክተር መረራ ጉዲናን ጉዳይ ብንመለከት አውሮፓን ፓርላመንት ጠርቶት ከዛ ንግግር አድርጎ ከተመለሰ በኋላ ነው እንግዲህ የኢትዮጵያ መንግስት ያሰረው። ስለዚህ ያንንም ደግሞ በግልጽ ልናሳያቸው ይገባል። እንኳን አይደለም ኢትዮጵያ ውስጥ የሚገኙ ማለት ተራ ህዝብ ቀርቶ የፖለቲካል ፓርቲ እነሱ በሀገር ውስጥ የሚንቀሳቀሱ በሰላማዊ መንገድ የታወቁ ፓርቲዎችን እያሰረ ያለውን ሁኔታ በግልጽ ልናሳያቸው የሚገባበት ሁኔታ ነው እንግዲህ ያለው። ስለዚህ ጠንከር ያለ ሰላማዊ ሰልፍ እንዲሆን ሁሉም የበኩሉን አስተዋጽኦ ማድረግ እንዳለበት ነው ማሳሰብ የምፈልገው። ከዚህ የሚገኘው ውጤት በጣም አንደኛ አንድነታችንን በተሳካ ሁኔታ ለዓለም ህዝብ ማሳየት ነው። ሁለተኛ በኢትዮጵያ ውስጥ የሚፈጸሙ በደሎችን በግልጽ ማሳየት ነው። ሶስተኛ የአውሮፓን ፓርላመንት ይሄን ነገር ትኩረት ሰጥቶበት በደንብ አድርጎ የሚንቀሳቀስበትን ሁኔታ ለማሳሰብ ጭምር ነው እንግዲህ የሚሆነው።
በመሐከል እኔ ልግባና እስቲ አንዳንድ ኢትዮጵያኖች የሚያደርጉትን እንቅስቃሴ ስመለከት አንድ ጭንቅላቴ ውስጥ የሚመጣ ነገር አለ። ምንድነው? ሁልጊዜ የተወሰኑ ሰው ኢትዮጵያኖች ይወጡና 10ም 20ም 100ም 200ም ይሆኑና አንድ ቀን ሆይ ብለው ይገባሉ። ለፓርላማዎችም ይሆኑ ለመንግስት ባለስልጣኖች ወይም ለህዝቡ ያለውን ችግር ለማሳየት ነው። ግን መደረግ ያለበት ሌላ ነገር ያለ ይመስለኛል ከዚህ ቀደም ብሎ። ስለዛ ጉዳይ ስለ ኢትዮጵያ ያለው ችግር ለፓርላማውም አባሎች ለመንግስቱም ባለስልጣኖች ለሚዲያውም አስቀድሞ በተደጋጋሚ ኢንፎርሜሽን መስጠትና ሎቢ ማድረግ ማዘጋጀት ያስፈልጋል። ያ ከተደረገ በኋላ ሰላማዊ ሰልፍ ቢደረግ እነዛ ሰዎች እነዛ የድርጅት ወይም የመንግስት ተወካዮች ወይም የሚዲያ ተወካዮች ነገሩን በደንብ ከተረዱ አልፈው ተርፈው በዛ ያንን ስብሰባ ላይ ሊገኙም ይችላሉ። ስለዛ ስብሰባ መግለጫ እንዲሰጡ ይችላሉ ለራሳቸው ድርጅትም ሆነ መንግስት አካል ወዘተ። ይሄንን ታደርጋላችሁ ወይ ነው? ዝም ብላችሁ ብቻ አንድ ቀን ተሰብስባችሁ ሰላማዊ ሰልፍ ትወጡና ትገባላችሁ? ይሄንን ለማድረግ አላማሳላችሁ ወይ ወደፊት? እንዲህ አይነት ነገር ይሄን የማመለካከት ነው። እንዲህ አይነት ነገር ሎቢ በተለይ ሎቢ ካልተደረገ ዝም ብሎ አንዳንድ ጊዜ ይወጡ ሰላማዊ ሰልፍ አሳይቶ መግባቱ ለኔ ምንም ቢወቅቶት ምንድነው እንቦጭ እንዳለ ውሃ ነው የሚባለው። ምንድነው እንዲህ አይነቱን ነገር ትሰራላችሁ ወይ?
ኢትዮጵያን ታስክ ፎርስ ኢን ዩሮፕ ይሄን ነገር በሰፊው የሚሰራበት ሁኔታ ነው ያለው። ለምሳሌ እዚህ እኔ በምኖርበት ሀገር ላይ የአውሮፓን ፓርላመንት መቀመጫ ዋና ከተማ ነው። ስለዚህ በአብዛኛው ሎቢ በተለይ የአውሮፓ የውጭ ጉዳይ ኃላፊዎችን በመግባት የኢትዮጵያ ውስጥ የሚፈጸሙትን በደሎችና ግፎች የምናሳውቅበት ሁኔታ ነው እንግዲህ ያለው። ሌላው እያንዳንዱ አገር ላይ ለምሳሌ ይህ ታስክ ፎርስ በየአገሮች በተለይ የአውሮፓን ፓርላመንት ውስጥ ያሉ የመንበር ሀገሮች ባሉበት ሀገር የውጭ ጉዳይ ሚኒስትሮችን ቢሮ በማናገር ኢትዮጵያ ውስጥ የሚፈጸሙ ችግሮችን ያሳያል። ግን ያ ማለት በቂ ስራ እየተሰራ ነው ማለት አይደለም። በተለይ ይሄ በተናጠል የምንሰራው ስራዎች የትም ሊያደርሱን የሚችሉ ስራዎች አይደሉም። ምክንያቱም ኦሮሞ ኮሚኒቲ ይመጣል ለራሱ ብቻ ይናገራል፣ ሶማሌ ኮሚኒቲ ይመጣል ለራሱ ይናገራል፣ አፋር ኮሚኒቲ ይመጣል ለብቻው ይናገራል። ይሄ በተናጠል የሚሰሩ ስራዎች ናቸው እስካሁን ድረስ ግብአችንን እንዳንመታ ያደረጉት። ምክንያቱም እዛ ቦታ ላይ ስንሄድ ብዙ ጊዜ ያነሱልን ነገሮች አሉ። ምንድነው ያም እየተነጣጠላችሁ መሄዳችሁ ነው ይህን መንግስት በሁለት እግሩ እንዲቆም ያደረገው የሚል ነገር ኢቭን የአውሮፓን ፓርላመንት በጠራው ስብሰባ ላይ ከሶስት ጊዜ በላይ ይሄ ነገር ሲነሳ ሰምቻለሁ እኔ በተገኘሁበት ስብሰባ ላይ ማለቴ ነው። እና ይሄ መጥፎ ደረጃ ነው። ምክንያቱም አንድ ሰው በኢትዮጵያ ውስጥ ያሉ የብሔር ብሔረሰቦች ሁሉም ነጻ እስካልወጡ ድረስ ኦሮሞ ብቻ ነጻ ሊወጣ አይችልም። ኢትዮጵያ በጠቅላላ ነጻ እስካልወጣች ድረስ እና ያንን ሂደት ማወቅ መቻል አለብን የሚለው ነገር ነው ነው እንትን የሚለኝ። ምክንያቱም ዛሬ ብቻውን የሚያደርግ ትግል የትም እንደማያደርሰን ነው። እኔ በአፋርኛ የሚባባል አባባል አለ ብዙ ጊዜ ለዋለው እና ይሄ አሙፊላህ ሚዒፊላህ ሙህሚዒ የሚሉት ነገር አለ። ጭንቅላት ያለ አንገት፣ አንገት ያለ ጭንቅላት ምንም አይነት ዋጋ የላቸውም፣ ሁለቱም ሲተባበሩ ነው። እኛ በኢትዮጵያ ውስጥ ያሉት ብሔር ብሔረሰቦች በጋራ ይችን አገር ዲሞክራሲያዊ ለማድረግ መታገል እስካልቻሉ ድረስ ይሄ ግፍ እየቀጠለ የሚሄድበት ሁኔታ ነው ያለው። የሚሰማንም አካል ደግሞ ምንድን ነው የሚሉት የብሔር ብሔረሰቦች ችግር እንጂ መንግስት ችግር አይደለም ብለው እስከ መናገር የደረሱበት አለ። እናንተ ችግር ያላችሁ ወይ ከአማራ ጋር ነው ወይ ከኦሮሞ ጋር ነው ወይ ከአፋሩ ጋር ነው ወይ ከሶማሌ ጋር ነው እያሉ ማለት ነው። ምክንያቱም የወያኔ መንግስት የሚሰጣቸውን ፕሮፓጋንዳ በመከተል ያንን ማሳየት የምንችለው ምንድን ነው? በጋራ መቆም ስንችል ነው እንጂ የተወሰኑ ስራዎች አጥጋቢ ናቸው ብዬ ባልልም በዲፕሎማሲ ጉዳይ የሚሰሩ ስራዎች እንዳሉ ነው እንግዲህ የማውቀው ማለት ነው።
አይቀር ይሄንን በተናጠል መስራቱን ካነሳኸው አይቀር ድር ቢያብር አንበሳ ያስር ነው የሚለው የአገሬ ሰው ካነጋገሩም። ምንድነው ይሄ ነገር 25 አመት ሙሉ አይተውት አሁንም እዛ ውስጥ የሚጨማለቁበት ምክንያት ምንድነው? ምን አባባል አለ መሰለ ስቱፒድ የሚባል ሰው ምን አይነት ሰው ነው ይላሉ። አንድ ነገር በተደጋጋሚ የሰራ ውጤቱ አንድ አይነት መሆኑን ያወቀ አሁንም ያንን ነገር የሚሰራ ስቱፒድ ሰው ያ ነው ይላሉ። ምንድነው እንደዚህ ምናደርግበት ምክንያት ምንድነው? በተናጠል መስራት ጥቅም እንደሌለው በተደጋጋሚ ያየን አሁንም ያንን ምን ሞክርበት ምክንያት ምንድነው? ይሄንንስ ለማየት ሞክራችኋል? ምክንያቱም አንድን በሽታ ምን እንደሆነ ካልታወቀ መድኃኒት መስጠት አይቻልም። ይሄ በተናጠል የምንሰራ እንድንሰራ ያስገደደን ወይም ያረገን ምክንያት ምንድነው ብላችሁ ለማጥናት ሞክራችኋል? ለማየት ለማነጋገር ድርጅቶቹን ምንድነው ችግራችሁ? ውጤት አላመጣም በተናጠል መስራቱ፣ ለምንድነው በጋራ ማንሰራበት ምክንያት ብላችሁ ጠይቃችኋል? ራሳችሁንም ሌሎቹንም በተናጠል መስራት የሚፈልጉትን አናላይዝ ለማድረግ ሞክራችኋል?
አዎ እንግዲህ እዚህ የስቱፒዲቲ ጉዳይ እንደ በአፋርም ይባል አባባል አለ። ምን ይባላል? በአንድ መንገድ ላይ ሁለት ጊዜ እባብ ከነከሰ ሁለተኛው ያንተ ደደብነት ነው የሚባል ነገር አለ። ምክንያቱም በአንድ መንገድ ላይ ሁሌ እባብ ሲነክስ በዛች በነከሰን ቦታ አለማሰር እጅ ነው የሚባል አባባል አለ እና ይሄ ነገር ለብዙ ነገር ነው እኔ በብዙ ሁኔታ ነው የማየው። አንደኛ የድርጅቶች የስልጣን ሽኩቻ ነው ብዬ የማስበውን ነው የምነግረህ። ሁለተኛ የዚህ በታሪክ የሚያጣለን ነገሮች አሉ። ዛሬ ብዙ ችግር እየተፈጸመብን እየሞትን እየገደለን ያለው በ80 ሺህ በ100 ሺህ የሚያክለውን ህዝብ አስሮ እየጨፈጨፈ እየገደለ ያለው መንግስት ባለበት ሁኔታ ያለፈ ታሪክ እያወዛገበን እርስ በራሳችን እንዳንቀራረብ እኛ ለምሳሌ በዚህ በቤልጅየም የምንገኘው የኢትዮጵያን ታስክ ፎርስ ከኦሮሞ ወገኖቻችን ከተለያዩ ወገኖቻችን በማቀራረብ ስንሰራ የነበረበት ሁኔታ ነው ያለው። ላለፉት 1 ዓመት 2 ዓመት ያክል በጋራ መቆም ስንችል ነው። ምክንያቱም የአንዱን ህመም የአንተ ህመም የኔ ህመም ነው ብለን እስካልቆምን ድረስ በጎሪጥ በመተያየት ሊመጣ የሚችል መቀራረብ የለም። ግማሹ በባንዲራ የሚጣላበት ሁኔታ አለ። ያ ባንዲራ መጀመሪያ እኮ አገር ስትኖር ነው ባንዲራውም አንተ የምትናቆረውም እንትን የምትለውም። ግን አሁን አገር እያጣን ባለበት ሁኔታ ላይ የሚያቀራርበን ነገር ይዘን መስራት ስንችል በተለያዩ ነገሮች የታሪክ ነገር የተበደለ አካል ሊኖር ይችላል። ተበድለሃል ብሎ ማመን አንዱ አካል ሊሆን ይገባል። የሌላ ወገኑ አልተበደልክም ብለህ ስትለው ይሄ ሰውዬ ይሄ ግሩፕም ይሄም ብሔረሰብ የሚሆን ይሄ ብዛት ያለው ህዝብ እያራከው ነው የምትሄደው። ከተበደለ ተበድልሃል፣ እሺ፣ ግን ከአሁን በኋላ ልትበደልባት የምትችል አገር ልትኖር አይገባም። አንተም እኔም እኩል የሆነበት አገር መገንባት አለብን የሚል ውይይት መፈጠር መቻል አለበት ብዬ አስባለሁ። ምክንያቱም አንዳንዱ የኔ ፖለቲካ ከሌላው ይበልጣል ብሎ የሌሎችን በማግለል የራሱን ብቻ ከፍ ለማድረግ የሚችል የሚሞክር አካላቶች አሉ። እንዳልኩ በታሪክ የሚያወዛግቡ ብዙ ነገሮች አሉ። ያንን ነገር ተከትለን ዛሬ ያለውን ከረንት ሲቹዌሽን ከረሳን እኔ እንትን የሚለኝ ያ ነው። ምክንያቱም ያለፈው ሂስትሪ መደገም የለበትም ብዬ አምናለሁ። የተፈጠሩ ስህተቶች ካሉ በአንድ በኩል ማመን አለብን የምንለው ነገር ካለ አምናን ይሄ ነገር መደገም የለበትም የሚለውን ቃል ተገባብተን መጓዝ መቻል አለብን። ነገር ግን አሁን እኔ በአንድ የሚባል አባባል አለ። ምንድን ነው እሱም? ዝንጀሮ እሾክ ላይ ወድቃ ምን መጀመሪያ ምን የትኛውን ንቀልሽ ትባል መጀመሪያ መቀመጫ አይን አለች አሉ እና ያ አይነት ነው መሆን ያለበት። መቀመጫ አይደለው አንተ መኖር ማትችልበት አገር በተፈጠረችበት ሁኔታ ያለፈው ታሪክ ላይ ሄደ ስትነታረክ አሁን ያለውን ህዝብ ያስጨረስን ነው ያለ ነው። ስለዚህ ያን ነገር መተማመን ከቻልን ቁጭ ብለን ተወያይተን ሁሉንም ነገር ተማምነን በጋራ መጓዝ ካልቻልን ደግሞ እንተውና የሚያቀራርቡ ብዙ ነገሮች አሉ። የወያኔ ዱላ አንድ አድርጎ እየመጣን ባለበት ሁኔታ ላይ ይሄን ነገር እንዴት ነው መቅረፍ የምንችለው? ይሄን ነገር እንዴት ነው ህዝባችንን ከዚህ እንት ማለት የምንችለው የሚባለው ውይይት በዳበር መቻላበት ነው። ይሄን ነው የምለው ነው። ሃሎ
እንግዲህ ላልከው መጀመሪያ መቀመጫዬን ነው ብላለች ዝንጀሮዋም። እኛ ከዝንጀሮዎቿ አንሰን መጀመሪያ በፊት ለፊት የሚጎዳንን የሚገለንን የሚያስረንን ለመገላገል በጋራ መስራት ያልቻልንበት ምክንያት በፍጹም ሊገባን አልቻለም። ለማንኛውም ሌላው ቢቀር እንደ ዝንጀሮዋ መጀመሪያ መቀመጫችንን ብለን እኛም ኢትዮጵያኖች በጋራ ባንድ ላይ ወያኔን ከስልጣን ለማውረድ የምናደርገውን ትግል እንደምናስተባብር ባለሙሉ ተስፋ ነን። እንግዲህ ያሰባችሁት እንደሚቃናላችሁ ባለሙሉ ተስፋ ነን። መልካም ምድል እንመኝላችኋለን። ጤና ይስጥልኝ ጌታዬ።
በጣም አመሰግናለሁ። ለም ታንክ ዩ።
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ እዚህ ስቱዲዮአችን ውስጥ አንድ ወጣት አለች። ወጣት ሰላም በላቸው። ወጣት ሰላም በላቸው የአማራ ተወላጆች ግብረ ኃይል በስዊድን ተወካይ ነች። እዚህ የተገኘችው በሚቀጥለው ሳምንት የዳግማዊ መአድ የሚያደርገውን ድርጅት በተመለከተ ስለ ስብሰባው አላማ በተለይ የነሱ ስለ ዝግጅቱና ይሄን ዝግጅት ሰላምና የሷ ድርጅት የሆነው የአማራ ተወላጆች ግብረ ኃይል ለምን እንዳዘጋጀውና የዝግጅቱን አላማ በተመለከተ ገለጻ ታደርግልናለች። ሰላም ሰላም
ሰላም ተነስተልና ምን
ሰላም ሰላም በጣም አሪፍ እንት ነው አይደል? ይገጥማል። ሰላም በሚቀጥለው ሳምንት የናንተ የአማራ ተወላጆች ግብረ ኃይል በስዊድን ይሄንን
የመጀመሪያውን
የዳግማይ ማዕድን ስብሰባ ስዊድን ውስጥ እንዲደረግ አይዘጋጃችሁ? እናንተ ማዘጋጀት ነው ስራችሁ። እስቲ ከናንተ ልጀምርና እነማን ናችሁ? ሰላም
እኛ የአማራ ተወላጆች እና እንዳንድ አማራ የአማራ ግፍ የአማራ በደል ያሳመመን ሰዎች ይሄን እንደላማራው መድረጃት አለበት ብለን የምናምን ወጣቶች ነን።
ኦኬ። ይሄንን ለምን ለማድረግ የተነሳሳችሁበት ምክንያት ምንድነው? የአማራው ግፍ የምትይውን እስቲ መነሻውን ንገሪኝ።
የአማራው ግፍ ብዙ ጊዜ ተብሏል።
አልቅሻለሁ ሁሉ ብለሽኛል። ቤቴን ዘግቼ ኢትዮጵያ ውስጥ የሚደረገው በአማራው ህዝብ ላይ ከሀገር እንዲባረር ከመሰረታት ሀገር ከዳር ድንበሩ ከቀየው እንዲባረር እንደ ከብት እንዲነዳ በማየቴ ቤቴን ዘግቻል ክሻለሁ ብለሻል። እስቲ ስለሱ ንገሪኝ።
አዎ ከዛ የመጣ ነው። ከዛ እንደዛ እንደኔ እንደሚያስቡ ወጣቶች ጋር ተሰባስበን ይሄን ነገር ፈጥረን ምን ማድረግ አለብን ብለን ተወያየነ። ያሉትን የአማራ ድርጅቶች አሉ። አማራ መደራጀት አለበት፣ የራሱ የሆነ የፖለቲካ ድርጅት መኖር አለበት ብለን እናምናለን። ያን ድርጅት አሉ ያሉትን ድርጅቶች መጀመሪያ ቅድሚያ ሰጠን። ዳግማዊ ማዕድን ስዊድን ሀገር ለመጀመሪያ ጊዜ ስብሰባ እንዲያደርግ ለሱ ዝግጅት አዘጋጀን።
ዳግማዊ ማዕድ እንግዲህ ከነዚህ አሉ ከሚባሉት የአማራ የፖለቲካ ድርጅቶች አንዱ ነው ማለት ነው። ለነሱ ለሌሎችም ለሁሉም እኩል ነው እናንተ መድረካችሁን የምትከፍቱት። ኦኬ። በሚቀጥለው ሳምንት በሚደረገው ስብሰባ ላይ ምንድነው እናንተ አዘጋጅታችሁ ዞር ማለት ነው የአማራው ተወላጆች ግብረ ኃይሉ እዛ ላይ ያላችሁ ተካፍሎ ምንድነው?
ዝግጅቱን በእንመራለን
ፕራክቲካሊ።
ዝግጅቶች እንዲጠናቀቁ ሰው ያለው እዛ ሀገር ያለው አማራ እና የአማራ ወዳጅ የሆነ መጡ የራሱን ጥያቄ እንዲጠይቅ መድረኮችን መፍጠር ነው የኛ አላማ። ሌላ ስለ ድርጅቱ አላማ ድርጅቱ ነው መግለጫም ሰጠው።
አሁን ስትናገሪ የሰማሁት ከተሳሳት ቋረሚኝ አማራዎችና የአማራ ወዳጆችን ይላል።
ኢትዮጵያኖች ማለት ነው።
ኢትዮጵያኖች ማለት አይቀልሽም?
የአማራ በደል የሚሰማው ኢትዮጵያው ማለት ነው። እኛ አማሮች ኢትዮጵያም ነን በእስልምናም ማለት ነው።
ኦኬ። ስለዚህ ኢትዮጵያዊ በሙሉ መምጣት ይችላል በዚህ ቦታ ላይ? ኦኬ። ምን አይነት ጥያቄዎች ማቅረብ ይችላል? የፈለጉትን ጥያቄ ማቅረብ ይችላል?
ጥያቄ ማቅረብ ይችላል።
ኦኬ። የድርጅቱ ተወካዮች ናቸው ያን ጥያቄ የሚመልሱት?
የድርጅቱ ሊቀመንበሮች አሉ።
ኦኬ። ከውጭ እንግዳ ጋብዛቸዋል እንደገባኝ ከሆነ። ኦኬ። እንደማይሽ ከሆነ በጣም እንትን ስሜትሽ በጣም ኃይለኛ ነው። ይህዚህ የበደሉ
ከብሶት የመጣ?
አዎ። እስቲ ስለ ብሶቱ ንገሪኝ። አንቺ በአማራነትሽ የሚሰማሽ ብሶት እዚህ ድረስ የደረሰበትን ምክንያት ሞስት ፕሮባብሊ እኔ እንደሚገባኝ ከሆነ እንደማይሽ አሁን አጥንትሽ ውስጥ የገባ ይመስላል። እስቲ ንገሪኝ ምንድን ነው እሱ? በዛ አካባቢ ያየሽውን እስቲ ለአድማጮችም ለእኛም ለሁላችንም እስቲ ግለጭልን። ምንድን ነው ይሄን በቴሌቪዥን በሬዲዮ እንትን ያለውን ሰምተናል። በሚሊዮን የሚቆጠሩ አማራዎች እንደተባረሩ ካደጉበት ከተወለዱበት ከቀያቸው እንደከብት እንደተነዱ እናውቃለን። እስቲ ይሄን በራስሽ አንደበት ትግለሹ።
እኔ በጣም ለያማራን ግፍ ለመግለጽ በጣም ነው የሚከብደኝ። በጣም ነው የሚያመኝ ነገሮችን ለመግለጽ ራሱ ማለት ነው። አማራ ላይ የሚደርሰው ግፍ ራሱ ግፍ በቃላት ራሱ ለኔ በጣም ከባድ ነው። ግን እኔ ፖለቲከኛ አይደለሁም እንትን ማደለው ኖርማል ስቴት ነኝ ማለት ነው። ግን ያማራ ላይ በተለይ እኔ በጣም ያመመኝና ወደዚህ ነገሮች እንቅስቃሴዎች እንዲገባ ያደረገኝ ባለፈው ታስታውስ እንደሆነ አመት ይሆናል አመት ወይ ምናምን አካባቢ ሆናል ቢሻንጉል ጉምዝ ላይ አማሮች ታርደው የተበሉበት እኔ ቤት ውስጥ ዘግቼ ጮህ ያለው እኛ ማን እኔ ማንኝ በራሴ ጠይቀያቃለሁ እኛ እንዴት ነው ማረጋል ማለብን ለዚህ ህዝብ ምንድነው ማረግ ያለብኝ እኔም አቅሜ ምን ያህል ድረስ ነው ያለኝ ስለዚህ እዚህ ኢትዮጵያ ውስጥ እኛ አማሮች ህዝብ አይደለንም ወይ እንዴት አንድ ሀገር ውስጥ ከራሱ ሀገር ላይ እንዴት እንደ አይነት ነገር ዘግናይ ነገር ይፈጸምበታል ይሄ ህዝብ እና በጣም አመመኝ ከዛ በኋላ ምን ማረግ አለብኝ ብዬ ስቶኮልም ውስጥ ያሉት አማሮች እንደኔ ስሜታቸው የተጎዱት ሰዎች ማሰባሰብ ጀመርኩ እንደዛ አይነት ነገር ውስጥ ገባን ማለት ነው
በብዛት እንደዚህ አይነት የሚሰማቸውን ሰዎች ኢትዮጵያ አማራና የኢትዮጵያ አማራዎችን በሙሉ ደርሻለሁ ታያለሽ ኮንታክት አድርገሻል
አልደረስንም
ዋይ
ለመድረስ እየሞከርን ነው ገና አዲሶች ነን እየተንቀሳቀስን ነው ግን በደንብ እየሰራንበት ነው
ጥሩ እየሄደልን ነው እንደዚህ አይነት ሰዎችን አማራ ናቸው የምትሏቸውን ሰዎች አፕሮች የምታደርጉበት መንገድ አላችሁ ሲስተም
ብዙ ጊዜ አማራው የራሱን የሆነ እንትን የበጋራ የመወያየት መድረክ አግንቶ ተወያይቶ ያውቅም ስለራሱ ማውራት የማያወራበት ድል ለኔ ይሄ የኔነትን በሚመለከት ተሰባስበን አውርተን አናውቅም
ለምን ይመስልሻል
በቃ ባህል ይመስለኛል ስንመጣ ምናምን ይሄ ኢትዮጵያዊነትን ብለን ብዙ ጊዜ ይዘን የመጣን ይመስለኛል ስንመጣ ማለት ነው ይሄ የራሴ የግል ያቋም ነው
አሁንም የግልሽ እንትናገሪ
ስለዚህ ያን ነገር እንደዚህ ተዋይተን ግን ሁለት ሶስት ሆነን በቡድን ሆነን ችግሮችን ለመፍታት ምናምን ሐሳብ ተለዋውጠን አናውቅም ያን ነገር ነው ለማድረግ እየሞከርን ያለነውኛ
ምን ትጠብቃላችሁ ከዚህ ስብሰባ
ከዚህ ስብሰባ እዚህ ስቶኮልም ውስጥ
ማለቴ እናንተ አይደላችሁም ስብሰባውን የስብሰባውን የምትመሩት እናንተ ፋሲሊቴት ማድረግ ነው ማዘጋጀት ነው ግን ቢሆንም ይሄን በመታረጉበት ጊዜ ይሄንን ኃላፊነት ስትወስዱ ከውጭ ሀገር ሁሉ እንግዳ ስትጋብዙ ይሄ ስብስብ አንድ ውጤት እንዲያመጣ ትመኛላችሁ የምትፈልጉት ነገር መኖር አለበት ምንድነው ምኞታችሁ
በጣም ጠንክሮ እንዲወጣ እንፈልጋለን ድርጅቱ ጠንካራ ድርጅት
ዳግማዊ ማያድ ሌሎቹ በዚህ ምን
ለሌሎችም
ታዘጋጃላችሁ ማለት ነው
ያሉት ነገሮች
ነው እናንተ ይቅርታ ለጠይቅሽና ካነጋገርሽ ነው እናንተ ወደ ዳግማዊ ማአዱን ብቻ ነው የምትደግፉት ማለት ነው
አይ ሁሉንም
አለመግባት እንዳይፈጠር
እኛ ያማራ እንደዚህ ግብረ ኃይል ብለን ስንቆም ለሁሉም ድርጅቶች
ኦኬ
በርግጥ ድርጅቶች ያሉ ሰዎችም ይኖር እንችላለን ዳግማዊ ማአድ ውስጥ
ኦኬ
ግን የተለያዩ ድርጅቶች ውስጥ ያሉ አማሮች አሉ እዚህ ጅግጅ ላይ አብረን እናዘጋጀው ማለት ነው ግልጽ እንደሆነ ነገሩ
ግን ቲንክ እንደሆነ ጥሩ
አዎ
ለሌሎችም ልታዘጋጁ ታስባላችሁ ሌሎች የአማራ ድርጅቶችም ወደፊት ከዳግማዊ ማአድ ውጪ ማለት ነው
አዎ ተጠየቀን እናዘጋጃለን ኦኬ
የህዝቡን ተካፍሎ ተሳትፎ እንዴት ነው የምታውቁት
ህዝቡ ጥያቄውን ይዞ መጥቶ በአካል የሚፈልገውን ነገር ጠይቆ መልስ እንዲያገኝ እንፈልጋለን እኛ
ምን አይነት ጥያቄ ኖሯል ብላችሁ ትገምታላችሁ
እስላማራው መድራጀት
ኦኬ
እስላማራው መድራጀት ለምን የሚለው ጥያቄ
ኦኬ
መልሱን ያላገኘው ሰው እና ስለቀጣዩ ስለያንዳንዱ ነገር ስለድርጅቱ ዳግማዊ ማአድ እኔ እንደማውቀው ስቶኮልም ውስጥ እንትንሽ ለማስማት እንደሞከር
ኦኬ
ብዙ ደጋፊዎች አሉት አባሎችም አሉት
ኦሬዲ ሰርቬ ያርጋቸዋል ማለት ነው
አዎ አሉት እኔ እስከማውቀው ይሄ በገለይ ነው
በግልሽ ነው እንትናገሪው አገባኝ ያው ይሄ እንትኖቹን ከየግልሽ ነው ተቀላላ አጠቃላዩን የማደራጀቱ ምናምኑን የአማራው ተወላጆች ግብረ ኃይል የሚፈልገው ነው እንትናገሪው ምንም እንትን የለው ቀጤ
ማለት
በግልሽን የግልሽን አሳሰብ ነው አሁን ምን ነው
እና ያን ነገር ስላለ እኛ ምን ማድረግ አለብን ይሄን ነገሮችን እዚህ አካባቢ ዳግማዊ ማአድ ብዙ ተሰሚነት አለው
ኦኬ
ሰው ጥያቄ አለው ማውቅ ይፈልጋል ስለ ዳግማዊ ማአድ ስለዚህ እኛ ወጣቶች ደግሞ እንደዚህ ተሰባስነው ቡድኖች ምን መፍጠር አለብን ለዚህ ህዝብ እንድሉን ፈጥረን ነገሮችን አመታችተን ዳግማዊ ማአድን ወደ ስዊድን መጋበዝ ነበርብን
እውነት ለመናገር በጣም ኢምፕረስድ ነው ያረክሽኝ እውነቱን ነው የምናገረው በተለይ ኢትዮጵያን ወጣቶች በዚህ ላይ ሴቶች ስለ ሀገራቸው ጉዳይ ስለ ህዝባቸው ጉዳይ ያገባናል ብለው እንደዚህ በስሜት እንትን ሲሉ ማየት የፈለገውን አላማ ይኑረው ለኔ ትልቅ እንትን ነው ለኢትዮጵያ ድምጽ ሬዲዮ ትልቅ እንትን ነው ኢትዮጵያኖች የተለያየ እንትን ሊኖርን ይችላል መልክ ቁመና ቋንቋ ባህል ወዘተ ወዘተ ግን የመብታችንን ለማስከበር የምናደርገው ትግል በሙሉ ኢትዮጵያ ህዝብ ኢትዮጵያ ድምጽ ሬዲዮ ደጋፊ ነው መልካም ምኞት እንመኝላችኋለን መልካም እድል ስብሰባችሁ የተቃና እንደምንም ባለሙሉ ተስፋለን የምታስተላልፈው መልክታለች
አዎ በሰዓት ተሳሳቢዎቻችን በሰዓት እንዲገኙልን ሰዓቱ ከ14 ሰዓት እስከ 20 ሰዓት ነው
ቦታው
ኦሽታበሬ ነው
ኦሽታበሬ ፎልኬቲስ ኦኬ
ከዛ አማራና የአማራ ወዳጆች መላው ኢትዮጵያ ለስብሰባው እንድትገኙልን በዛ አጋጣሚ ጥሪያችን እናስተላልፋለን
ምናልባት ከመስጋታችን በፊት አንድ መጨረሻ ለሰላም መጠየቅ የምፈልገው ምናልባት የግል ጥያቄ ሊሆን ይችላል የአማራው በደል ማያሳስበው ማያስጨንቀው ማህበረሰብ አለ ብዬ አላስብም ሁላችንም አማራውን ብቻ ሳይሆን የኢትዮጵያ በደል ያሳስበናል ያስጨንቀናልና ሰላምን ኢትዮጵያን እንዴት ታያታለች አጠር አድርገሽ ብትነግሪንና ምናልባትም ይሄ ጭንቀት የሚፈጥርብሽ በደል በአማራው ብቻ ሳይሆን በሌሎች ገዛ ካል ሆነ ውጤት ያመጣሉ የሚለውን አጠር አድርገሽ እንደው መሰናበቻ ቢሆንን
ኢትዮጵያን እንዴት ታያታለሽ ነው አይደል? ኢትዮጵያ ዋጋ የተከፈላት ሀገር ናት።
አያት ቅድማያቶችሽ ከፍለውባታል ከሁሉ በላይ
ከፍለው ያስረከቡና ሀገር ናት ማንነቴ ናት ግን ኢትዮጵያን ያስረከቡ የኔ አያቶች በኢትዮጵያ ምድር እንድንዋረድባት አይደለም ያስረከቡ እንደማንኛውም ኢትዮጵያ እኩል እንድንኖርባት ነው ዘራችን ተለይቶ እንዲጠፋባት አይደለም ለኛ ያስረከቡ አያቶቻችን ዋጋ የከፈሉልን ስለዚህ ነውኛ
ስለዚህ እናንተ ሆነ ሌላው ይሄንን አያት ቅድማያቶቻችን ዋጋ ከፍሎ ያስረከቡንን ሀገር እንዳን ኖርባት ሊያጠፉን የሚታገሉትን ኃይሎች ማጥፋት ነው ዋናው እንትናችን
እሱ ነው አለማችንኛ
ሰላም እጅግ በጣም እናመሰግናለን እንግዲህ እንዳልኩት በድጋሚ አሁንም መልካም ምኞት እንመኝላችኋለን
እኔም አመሰግናለሁ ኢትዮጵያ ሬዲዮን ሁላችሁንም በእግዚአብሔር ስጥልን ብያለሁ
I'm gonna go to the hospital. አታስከትልም አርጋመናቸው የተማረከ የተከበረ በየሄደበት ያስመሰከረ አይለወጥ ወጉ ባህል ካገር ሁሉ ሲኖርም ክሉ የኢትዮጵያ ልጅ የሀበሻ ልጅ ለደምትለው እሺ ምትለው ራሱን ያረሳ ለአገር ወገኑ ወጥቆ ሚነሳ የአገሯ ልጅ ያዛት ያዛት ከተማት ያገር ልጅ ወትናይ ያሽው ልዩ ክተማ
እንግዲህ ፕሮግራማችን ቀጥሏል። ዜና እስከሚደርስ ድረስ መብራቱ ነጥቦች አሉት። በዚህ ነጥቦች ላይ እንወያያለን። እነዚህ ነጥቦች ምንድናቸው? አንድ ሁለቶች
እንግዲህ ምናልባት እንግዲህ ዋናውና ትልቁ ነጥባችን የነበረው በዚህ በስቶክሆልም ዙሪያ ላይ ትላንትና የተካሄደው ባርበኞች ግንቦት 7 ንቅናቄ ተካሂዶ የነበረው የአጠቃላይ የውይይትና የገንዘብ ማሰባሰቢያ ፕሮግራም ነበረ። ካለን ጊዜ አንጻር ከዚህና በኋላ ሰፋ አድርገን የምንመለከትበት ሁኔታ ስለሆነ ምናልባት እሱን በይደርና ቆየውና እንመለሳለን። በዋናነት ለዛሬ ይዘነው የነበረው በአትሌቲክስ ዙሪያና በሶማሊያ ምርጫ ነበርና
እንግዲያው እንደሱ ከሆነ በሶማሊያው እንዙር። መጀመሪያ በሱን ጀምር። ሰዓት ከበቃን ወደ አትሌቲክስ እንሄዳለን። የሶማሊያውን በተመለከተ ቅድም መግቢያ ላይ ትንሽ ነገሩ አስጨንቆኛል ብለህ ነበርና ምንድነው መብራቱን ያስጨነቀው የሶማሊያ ጉዳይ?
አዎ እንግዲህ በዋናነት እንግዲህ ባሳለፍነው ሳምንት ውስጥ የቀድሞ ጠቅላይ ሚኒስትር የነበሩት ደብል ሲቲዝንሺፕ ያላቸው
የአሜሪካን ማለት ነው።
አዎ ያ መሐመድ ፎርማጆ በሶማሊያ ውስጥ የፕሬዝዳንትና የአዊ ምርጫ አሸናፊ ሆነው መንበሩን ይዘዋልና ምናልባትም እንደዚህ አይነት ደማቅና ዲሞክራሲያዊ የሆነ ወይም የዲሞክራሲ ጅማሩ የታየበት ምርጫ ከ1991 ከዚህ አድባሪ መውደቅ በኋላ በሶማሊያ ውስጥ ሲታይ የመጀመሪያው ነው።
ይሄ ነበር ያስጨነቀ?
አንድ ማስጨነቅ አይደለም። ይሄ ትልቅ ተስፋ ነው። በተለይ እንደ አፍሪካዊ
አስቀናኝ ነው እንት ነው
ቅናትና ይሄ መንፈሳዊ ቅናት የሚባለው ነገር አለና አገራችን ውስጥ ምንን አፍቀው ሁሉም ሰውን ነፍሱን የሚሰጥለት ይሄንን አይነት ስርዓት መፍጠር ዲሞክራሲያዊ የሆነ ህዝባዊ ምርጫ ማካሄድ ነው ትልቁ አላማና ወያኔ ላለፉት 25 አመታት የኢትዮጵያን ህዝብ ያለ ፍላጎቱ ላይ ጫንቀው ላይ ተቀምጦ እየጋለበ ያለበትን ሂደትን ለማነጻጸር የሞከሩበት ሂደት ነበርና ያ ስሜት ነው ውስጤን በጣም እንትን ያለውና እስከ መቼ የሚል ቁጭት ስሜት ያሳደረብኝ። ኢቭን ሶማሊያ እንኳን ይሄ ስርዓት ምናልባት የወያኔ ስርዓት ስልጣን ላይ መጥቶ ትልቅ ጉልበት ከመፍጠሩ በፊት ሶማሊያ ኮላፕስ ያረገችበት ሂደት ነው የነበረው እና ያ ስርዓት እንኳን ከሰተቱ ተምሮ ወደ ተሻለ ስርዓት የመምጣት ሂደት በጀመረበት ሂደት ውስጥ እኛ ደግሞ ቁልቁል እንደ ካሮት እድገታችን ያደገ ከነጻነት ይልቅ መለያየታችን እየጨመረ የወያኔ በላያችን ላይ ሰልጥኖ ያለበት ሂደት ነው። በርግጥ ይሄ ህዝብ በቃኝ ብሏል አምርሯል ውጤት እንደሚያመጣ ባለሙሉ እምነት ነኝ። እና ተላንት ላይ ቁጭት የፈጠረብኝ ዲሞክራሲያዊ ምርጫ በኢትዮጵያ ውስጥ ሲካሄድ የማየት ህልሜ አይ ቲንክ በኔ እድሜ ብዙ ሳልገፋ አያለሁ የሚል ትልቅ እምነት አሳድሮብኛል። ያ ቁጭት ነው የነበረኝ። በተወሰነ ስለ ፎርማጆ ለማለት ያው እንግዲህ አካዳሚው የነበረው 14000
ፎርማጆ በጣሊያን
መሐመድ ፎርማጆ
አይ ማለት እንደሆነ ታውቃለህ
እንግዲህ ያው እና ከዚህ በፊት በ2011 ላይ ለ8 ወር ያክል ጠቅላይ ሚኒስትር የነበሩ ሰው ናቸው። አሜሪካ ውስጥ ነው ትምህርታቸውን እንትን ያደረጉትና ምናልባት ይህን ምርጫ ሂደቱን ስናየው 14000 የአገር ሽማግሌዎችና ትልልቅ የፖለቲካ ሰዎች 275 የፓርላማ ሴትና 54 ሴናተሮችን ይመርጠው እነዛ ሰዎች ያረጉት ምርጫ ነው ፕሬዝዳንታዊ እንትኑንም ያካሄደው። እንግዲህ አቶ ፎርማጆ ሚስተር ፎርማጆ ነ ልበል አጣራርጌ እሳቸው ጠቅላይ ሚኒስትር ይመርጣሉ፣ ሚኒስትሩ ደግሞ ካቢኔውን የመምረጥ ሂደት ይኖራል። ይሄ ነገር የተካሄደው በዋናው ኤርፖርት አካባቢ ነው። ዋን ቱ ዋን ኤሌክሽን ፕሮሰስ ለማድረግ ታስቦ ነበር እና አልቃይዳና አልሸባብ የደህንነት ችግር ስላለ ያንን ለማስቀረት በሚል በዚህ አይነት አካሄድ ነው። ምናልባት ሪቫይዝ ኮንስቲቱሽን አለ ፕላናቸው ላይ ያንዳንዱ ህዝብ ድምጽ ካውንት የሚደረግበትን ስራ ሂደት እንፈጥራለን የሚል ድቀድ ነው ያዙት። በተለይ ደግሞ ሚስተር ፎርማጆ በንግግራቸው ላይ ዛን ቀንም ያሉት በዋናነት ሶማሊያ ውስጥ እንደ ትልቅ ችግር የሚታየውን አልቃይዳንና ኮራፕሽንን ለማስቀረት ተጠራለ ብለዋል። ግን ይሄ ለኢትዮጵያ ለወያኔ መንግስት
አጣጣቸው ምን ይነገር ከኢትዮጵያ መንግስት ጋር ከወያኔ ጋር
ትልቅ ጥሩ ዜና ያልሆነው ለወያኔ ነው። ምክንያቱም ኢንተረስታቸው ኢትዮጵያ እንትን ሶማሊያ ጠንካራ የጦር ኃይል የመገንባት አቅም ፍላጎት እንዳላት ሲቀጥልም በነ ኢትዮጵያ አይነት ወታደሮች ውስጥ አልቃ ገብነቱ ብዙም እንደማያስደስታቸው በግልጽ የሚናገሩ ሰው ናቸውና
ሌላው ለወያኔ ጄኔራሎች አደጋ የሚሆነው አንዳንድ የዓለም አቀፍ የአካባቢው ተንታኞች እንደሚሉት ከሆነ የዛን ሀገር ችግር ከሚያባብሱት አንዱ አልፎ አልፎ የወያኔ ጄኔራሎች በሚያደርጉት የመሳሪያ ሽያጭ እና የኮንትሮባንድ ስራ ነው። ሀብታም በመሆናቸው በዛ ሀብት ያ ጦርነት እንዲቆም አይፈልጉም የሚሉ አሉና ይሄ ወያኔዎችንና ጄኔራሎቹን ችግር ሳይከተል
ያ ይሄኛው ብቻ አሻጥርም ብቻ ሳይሆን በአጠቃላይ ኢትዮጵያ በመስራቅ አፍሪካ ውስጥ የነበራት ተቀባይነትና የበላይነትን ከጊዜ ወደ ጊዜ ያጣች የመጣችበት ሂደት ነው። ምናልባት የመጨረሻ ተስፋ ብለው የሚያስቡት አሁን ኬንያ ነው። ኬንያ ውስጥ ካየው በኢንተርፖል ስም ምክንያት እንደፈለጉ ይገባሉ ይወጣሉ። ያ ደግሞ መሰረት ያደረገው ትልቅ የኮራፕሽን ሂደት ነው ያለውና ምናልባት ተቃዋሚ ፓርቲ ዛሬ 6 ወር አካባቢ ምርጫ ይኖራቸዋልና ያን ተከትሎ ተቃዋሚ ፓርቲ ሚስ ከሆነ በፓርላማ ውስጥም ትልቅ ኢሹ ነው። የኢትዮጵያ ድንበር ዘለል ቅጥ ያጣ እንትን ግንኙነት ፈርጅ ይዛልና ኢትዮጵያ የወያኔ ስርዓት አደጋ ውስጥ ነው ያለው። ደቡብ ሱዳንም አይተናል ሳልቫኪርን መንግስት አሁን ላይ ከስዊድን ከኢጅፕት ጋር ያደረገው ግንኙነትም የኢትዮጵያ መንግስት የማያስደስትበት ሂደት ኢቭን ተስፋ ያደረገው ይህንን አምባገና አገዛዝ በዛ በኩል ያለውን እንትን መሬት ቆርሶ እየሸጠ ኢቭን መሬት እስከ መስጠት ድረስ የደጅ መጥናት ሂደት ኢቭን ከሰሞኑም ተጨማሪ መሬት የሰጠበት ሂደት አለ። ይህ በሚቀጥለው ሳም ዜና ሂደት እንመጣበታልና ያ ሂደት አለ። ግን የኢትዮጵያ ወያኔ ስርዓት አሁን ላይ በኢስት አፍሪካ ወይም በምስራቅ አፍሪካ ውስጥ ያለው ተቀባይነትና የበላይነት እየወደቀ እየወረደ የመጣ ነው። በሶማሊያ ውስጥም የመጣው እንግዲህ ይሄ ስርዓት
የኢጋድም ሮል እየቀነሰ ሊመጣ ይችላል የሚሉ አሉ። በዚህ የተነሳ ምክንያቱም ኢጋድን ፕራክቲካሊ እንዲሰራ ወይም ደግሞ እንዲኖር ያደረገው የወያኔ በተለይ የወያኔ ቁንጮ የነበረው ከቁንጮቹ አንዱ ክንፈ የነ ዶክተር ክንፈ ግሩፕ ነበረ። ሱም እንግዲህ ነብሱን ይማረው ነው። በነሱ ሰዎች በብዛት ይያለቁ ነው። ነብሳቸውን ይማር ማለት እንዲሰለችን ነው። ኤኒዌይ እነሱ እሱ የነሱ ግሩፕ ነበር። እንግዲህ ሶማሊያውስ እንደ አይነት ችግር ከመጣ ጅቡቲም ኦሎይስ ወዲያ ነው የሚለው እንደውም አንዳንዴ ያስፈራራል መንግስትን። ይሄን ካልከፈላችሁ ዘጋለሁ ይሄን ማት ነገር ይላል መብራት ጉቦ እየሰጡ መብራት እየሸጡ በርካሽ አገራቸውን ጨለማ ያስደረጉ ማን ነው ጅቡቲንም ሊይዙ ይሞክራሉ እሱም ችግር አለ አሁን ያልከው የሱዳኑ ችግር አለ የደቡብ ሱዳኑ ችግር አለ ኢጋድ እንግዲህ የኢጋድ በወያኔ የበላይነት ቁጥጥር ስር መዋሉ አጥራጣሪ ሁኔታ ላይ ነው ያለው ነው የምትለው በሚቀጥለው ሳምንት እነዚህን አካባቢዎች በተመለከተ ሰፋ ባለ እንዳስሳለን እንግዲህ አሁን የዜና ግዚያችን ክፍለ ግዚያችን ደርሷል አድማጮቻችንን ወደ ግሩም ወደ ዜናው እንወሰዳቸው
አርፍዳቸው ለአርማዶች አድማጮች ከረፋዶ 11 ሰዓት ሆኗል የሳምንቱ አበይት ዜናዎች ከተለው ይሰማሉ እኔ ለነጻነቴ በሚል መር አርበኞች ግንቦት 7 መዋቅር በዘረጋባቸው በረባራት የዓለማችን ከተሞች ያዘጋጀው ፕሮግራም ትናንት በአብዛኞቹ የዓለማችን ክፍሎች ሲካሄዱ የዚሁ አንድ ክፍል የነበረው የስዊድን ስቶክሆልም ዝግጅት ትናንት በድምቀት በዚሁ በስቶክሆልም አልቢ በሚገኘው ሱብ ኢትዮጵያ አዳራሽ ተካሂዷል። በርካታ ኢትዮጵያውያን በታደሙበት በዚህ ዝግጅት አቶ አንደርጋቸው ወንድምና የአርበኞች ግንቦት 7 ከፍተኛ አመራር የሆኑት አቶ ብዙነ ጽጌ በቦታው ተገኝተዋል። በትናንቱ ፕሮግራም ላይ ለየት ባለ መልኩ ታጋይ አርበኛ ፕሮፌሰር ብራኑ ነጋ ከትግል ሜዳ በቀጥታ የ12 ከተሞች ዝግጅት ላይ በቪዲዮ በመቅረብ ከታዳሚዎች የቀረቡ የተለያዩ ጥያቄዎችን መልሰዋል። የመቀጠል የጨረታ ፕሮግራም የተካሄደ ሲሆን ለጨረታ የአቶ አንደርጋቸው ምስል ቀርቦ ከፍተኛ ፍክክር ከተካሄደ በኋላ በስዊድን የኢትዮጵያ ስደተኞች ማህበር በ106000 ክራውን አሸናፊ ሆኗል። በፕሮግራሙ መስተጫረሻም ሰሞኑን 62 ዓመት የሞላቸው የግንቦት 7 ዋና ጸሐፊ የነበሩት አቶ አንደርጋቸው ጽጌ የልደት በዓል በከፍተኛ ድምቀት ተከብሯል። በተያያዘ ዜና የብሪታንያ ውጭ ጉዳይ ሚኒስትር አቶ አንደርጋቸው ጽጌ ከእስር የሚለቀቁበትን ሁኔታ እንዲያመቻቹ ተጠይቀዋል። የብሪታንያ ፓርላማ አባላት የሀገራቸው ውጭ ጉዳይ ሚኒስትር አቶ አንደርጋቸው ጽጌ ከእስር የሚለቀቁበትን ሁኔታ እንዲያመቻች ዳግም ጥያቄ ማቅረባቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የአቶ አንደርጋቸው ጽጌ 62ኛ ዓመት የልደት በዓልን አስመልክቶ በብሪታንያ ጠቅላይ ሚኒስትር መኖሪያ ቤት አካባቢ ዝግጅትን ያካሄዱ የፓርላማ አባላትና የአቶ አንደርጋቸው ቤተሰቦች የሀገሪቱ ባለስልጣናት ለዜጋቸው መብት መከበር ኃላፊነታቸውን እንዲወጡ ጥሪ ማቅረባቸውን ኢስሊንግተን ጋዜት የተሰኘው ጋዜጣ ዘግቧል። በዚሁ ስነ ስርዓት ላይ የተገኙ የብሪታንያ ፓርላማ አባላትና በተቃዋሚ ፓርቲ ውስጥ የውጭ ጉዳዮችን የሚከታተሉት ኤሚሊ ቶርቤሪ፣ የብሪታንያ ውጭ ጉዳይ ሚኒስትር ቦሪ ጆንሰን አቶ አንደርጋቸው ጽጌ ጉዳዩን ልዩ ትኩረት እንዲሰጡ አሳስበዋል። ብሪታንያ መንግስት ዜጋውን ከእስር ለማስለቀቅ በቂ ተጽዕኖ ኃይል ወይም ጫና ለማድረጉ ሊገባኝ ያልቻለ ጉዳይ ነው ሲሉ የፓርላማ አባሏ ለጋዜጣው አስታውቀዋል። አቶ አንደርጋቸው ጽጌ ገና ከጅምሩ የተያዙበት ሁኔታ ህገወጥ ነው ያሉት የፓርላማ አባሏ የሀገራቸው መንግስት ዜጋውን ከእስር ለማስለቀቅ ይጥራታ ለማድረጉን ተችተዋል። የውጭ ጉዳይ ሚኒስትሩ ቦሪስ በዚህ ጉዳይ ላይ ለአፍሪካ ይገባቸዋል በማለት ኤሚሊ ቶንበሪ አክለው ተናግረዋል። የብሪታንያ የውጭ ጉዳይ ሚኒስትር ጥራታቸውን አጠናክረው እንዲቀጥሉ በሚቻልበት ሁኔታ ዙሪያ የፓርላማ አባላት ከቦሪስ ጆንሰን ጋር ውይይት ማካሄዳቸውም ጋዜጣው አክሎ አስነብቧል። በዚሁ ስነ ስርዓት ላይ ወደ 100 የሚጠጉ የተለያዩ የህብረተሰብ ክፍሎች በመገኘት ተመሳሳይ ጥሪን ያቀርቡ ሲሆን የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ለተነሱ ጥያቄዎች ትኩረት እንዲሰጡ መጠየቃቸውንም ለመረዳት ተችሏል። የፓርላማ አባላትና ተመሳሳይ ዘመቻን በማካሄድ የሚታወቁት ጀርሚ ኮርቢን በበኩላቸው የአገሪቱ ጠቅላይ ሚኒስትር ለአቶ አንዳርጋቸው ጽጌ ከእስር መፈታት ጥረት እንዲያደርጉ የጽሑፍ መልእክት ማቅረባቸውን አስታውቀዋል። የብሪታንያ የውጭ ጉዳይ ሚኒስትር አቶ አንዳርጋቸው የህግ አገልግሎት እንዲያገኙ ስምምነት ላይ ቢደረስም ከአንድ ዓመት በላይ ስምምነቱ ወደ ተግባር አለመለወጡ ስጋት እንዳሳደረበት ለጋዜጣው በሰጠው ምላሽ አስታውቋል። በተለይ ጊዜው ለትግራይ አስተማማኝ አይደለም ሲል ባዴን ማስተዋወቁ ተዘገበ። ባዴን ሰሞኑን በክልሉ የተደረጉ ስብሰባዎችን በማስመልከት ባወጣው የማጠቃለያ ሪፖርት ላይ የሰላም መናጋት ለገዢው ፓርቲ አመራሮች ብቻ ሳይሆን ለሁሉም የህብረተሰብ የሚተርፍ ነው፣ በተለይ ለትግራይ ጊዜው አስተማማኝ አይደለም ሲል መግለጹ ተዘግቧል። የትግራይ ህዝብ ከኢትዮጵያ ህዝብ ጋር ማበር ካልቻለ በስተቀር ጊዜው አስተማማኝ አይደለም የሚለው ብሔራዊ አማራ ዲሞክራሲያዊ ንቅናቄ የክልሉ ህዝብ በህዋት ላይ ያለውን ጥላቻ በሪፖርቱ ላይ አካቷል። በህዝቦች መካከል መጠራጠር እንዲፈጠር የሚያደርጉ የጥፋት ኃይሎችን በጋራ መታገል የሁሉም ዜጋ ግዴታ ነው የሚለው ባዴን የሰላም መናጋት ለገዢው ፓርቲ አመራሮች ብቻ ስጋት አይደለም፣ የሁሉንም የህብረተሰብ የዕለት ተዕለት ኑሮ የሚያዛባ በፈለግነው ቦታ ተዛውረን ሰርተን መመለስ የማንችልበት እድል ይፈጥረዋል ብሏል። ሪፖርቱ አብዛኛው የባዴን መካከለኛና ዝቅተኛ አመራርና አባላት በህዋት ላይ ያላቸውን ቅሬታና ጥላቻ የሚያመለክት ነው ተብሏል። ከጥቂት አመራሮች በስተቀር አብዛኞቹ የባዴን አባላት ከህዋት ጋር ያላቸው ልዩነት እየሰፋ በመምጣቱ በሁለቱ ድርጅቶች መካከል ተናቦ መስራት እየቀረ ነው ተብሏል። በተለይ ከደህንነት ጋር በተያያዘ በመካከለኛና ዝቅተኛ ደረጃ የሚገኙ የባዴን የደህንነት አባላት ከህዋት የደህንነት አባላት በሚሰጣቸው ትዕዛዝ ለመቀበል ፈቃደኛ ባለመሆናቸው ብዙዎቹን የአማራ ክልል ደህንነት ስራዎችን ህዋቶች ተረክበው እየሰሩ ነው። ምንጮች እንደሚሉት በአሁኑ ሰዓት በአስቸኳይ ጊዜ አዋጅ ሰበብ ህዋት የክልሉን የደህንነት ክፍል ሙሉ በሙሉ ተቆጣጥሮታል። ትውልድ ኢትዮጵያውያንን ከባንክ አክሲዮን ለማስወጣት የተወሰደው እርምጃ በግል ባንኮች ላይ ስጋት ማሳደሩ ተዘግቧል። የኢትዮጵያ ብሔራዊ ባንክ ጥቅምት 22 ቀን 2009 ዓ.ም ባወጣው መመሪያ የኢትዮጵያን ዜግነት የሌላቸው ግለሰቦች በባንኮችና የመድን ሽፋን ሰጪ ኩባንያዎች ውስጥ ያላቸውን የባለቤትነት ድርሻ እስከ ሰኔ 30 ቀን 2009 ዓ.ም እንዲመልሱ ባዘዘው መሰረት በተለይ በአንዳንድ የባንኮች የካፒታል አጣብቂኝ ውስጥ ሊገቡ እንደሚችሉ የዘርፉ ባለሙያዎች የተናገሩ ነው። ባለሙያዎቹ እንደሚሉት አንዳንድ ባንኮች በርካታ ቁጥር ያላቸው ትውልድ ኢትዮጵያውያንን ባለ አክሲዮኖች እንዳሏቸው ጠቅሰው እንደዚህና ሶጥተው በኢትዮጵያውያን ለመተካት ረጅም ጊዜ ሊወስድባቸው እንደሚችል፣ በዚህ መካከል ባንኮቹ የካፒታል ቀውስ ውስጥ እንዳይገቡ ስጋታቸውን እየገለጹ ነው። በአሁኑ ወቅት 16 የግል ንግድ ባንኮች በኢትዮጵያ ውስጥ የሚንቀሳቀሱ ሲሆን ሁሉም ባንኮች የብሔራዊ ባንክ መመሪያ ለመፈጸም በመገናኛ ብዙሃን ጥሪ በማቅረብ ትውልድ ኢትዮጵያውያንን ባለ አክሲዮኖቻቸውን ገንዘባቸውን በመመለስ እያሰናበቱ ነው። በተለቀቁት አክሲዮኖች ምትክ ኢትዮጵያውያንን ለመተካት አንዳንድ ባንኮች ጨረታ ማውጣት ጀምረዋል። በዚህ ሂደት የአክሲዮን ገበያው ተጥለቅልቆ ባንኮቹ በሚፈልጉት ዋጋ ገዢ ሊያገኙ ይችላሉ የሚል ስጋትን ፈጥሯል። አስተያየት የሰጡ የባንክ ባለሙያዎች እንደሚሉት ብሔራዊ ባንክ መመሪያውን ከማውጣቱ በፊት የባንክ ስራ አዋጅ ቁጥር 592/2000 የውጭ ሀገር ዜጎች የባንክ ስራ ውስጥ መሰማራት እንደማይችሉ የደነገገ ቢሆንም በሌላ በኩል ትውልድ ኢትዮጵያውያን በልማት ስራዎች እንደ ኢትዮጵያውያን እንዲሳተፉ የሚፈቅድ አዋጅ ቁጥር 27202 መኖሩን ነገሩን አወዛጋቢና ውስብስብ ማድረጉን ተናግረዋል። በአማራ ክልል ያስቸኳይ ጊዜ አዋጁ እንዳይነሳ ኮማንድ ፖስት ማስጠንቀቁ ተዘግቧል። በአማራ ክልል የሚታየውን የጸጥታ ሁኔታ ለመገምገም ከፌዴራል የተላከው የኮማንድ ፖስቱ አጣሪ ቡድን ያስቸኳይ ጊዜ አዋጁ ቢነሳ ህዝቡ በቀጥታ በመንግስቱ ላይ ከስካሁን የከፋ ጥቃት ሊሰነዝር ይችላል ሲል አስጠነቀቀ። ኮማንድ ፖስቱ የክልሉን ህዝብ ገጥቶ የያዘው መሳሪያ ነው ያለ ሲሆን አዋጁ ቢነሳ ከስካሁን በከፋ ሁኔታ መጽኑን ለማስቀጠል ዝግጁ መሆኑን አረጋግጠናል ብሏል። ለአንድ ወር ያክል በጎንደር በባህር ዳርና በአዊ ዞን የተለያዩ ቦታዎች ተዘዋውሮ የህዝቡን ሁኔታ ማጥናቱን የሚገልጸው የፌዴራል ኮማንድ ፖስት ቡድን በአማራ ክልል የሚተካሄደው የተሐድሶ የምሳልና ስር ያልሰደደ ነው ሲል አጣጥሎታል። ተሐድሶ ትዕዛዝ ለመፈጸም የሚደረግ ከመሆኑም በላይ መንግስትና ህዝቡን ከማቀራረብ ይልቅ ከታለመው አላማ ውጪ በመውጣት መንግስትና ህዝቡን የሚያቃቅር ለስርዓቱ የማይጠቅም እንዲሁም በስህተቶች የታመቀ ሆኖ ተጠናቋል ብሏል። ባለፈው ሰኞ ዕለት ለኮማንድ ፖስት ወታደራዊ ክፍል የቀረበው ሪፖርት እንደሚያትተው በአማራ ክልል የጥልቅ ተሐድሶ መንገድ መስመሩን መሳት ብቻ ሳይሆን በመንግስትና በህዝቦች መካከል ቅራኔን በመፍጠር ቀዳሚ ያደረገ ነው ይላል። ተሐድሶ በህዝቦችና በመንግስት መካከል መቃቃርን አስፍቶ በጎንደርና በክልሉ የተደረጉ ህዝባዊ አመጾችን ትክክለኛ መሆናቸው መንግስት ጥፋቱን እንዳመን አድርጎ በማቅረብ እንዲሁም መንግስትን ባደረገው የስልጣን ሽግሽግም ለለውጥ መዘጋጀቱን ሳይሆን የስራ ዝውውር እንዳመጣ ተደርጎ እንዲታይ አድርጓል በማለት ይተቻል። በትግራይና በአማራ ድንበር አካባቢ የተነሳው ግጭት እንዳይው ከተመረጡት የኮሚቴ አባላት መካከል አንደኛው በድጋሚ መታፈናቸው ተዘገበ። በአማራና በትግራይ ድንበር አካባቢ ወዛጋቢ ከሆኑት ቦታዎች መካከል አንዱ የሆነና የትግራይ ክልል የኔ ነው በማለት ወደ ክልሉ እንዲገባ የሚጠይቀውን ግጫው የተባለ የሚጠራው ቦታ ሁኔታውን ለማየት ከተመረጡት የኮሚቴ አባላት መካከል አቶ ዋኛው ደሳለኝ ጥራ 6209 ዓ.ም ማክሰኝት ላይ በድጋሚ በህዋት የደነ ታባላት ታፍነው ተወስደዋል። ግለሰቡ ያሉበት ሁኔታ እስካሁን ያልታወቀ ሲሆን የሐድግ ችግሩን ሁለቱ ክልሎች ተነጋግረው ይፍቱት የሚል ውሳኔ ካሳለፈ በኋላ የባዴ ሊቀመንበርና ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የአማራ ክልል ፕሬዝዳንት ገዱ አንዳርጋቸው፣ አቶ አዲሱ ለገሰ፣ በረከት ስምኦን፣ ካሳ ተክለብራርና ለምና መኮንን በተገኙበት የጠገዴ ወረዳ አመራሮች የባዴን አባላት የሆኑት አቶ ደምለው ደጃው፣ አቶ ዋኛው ደሳለኝና አቶ ተሻገር መለሰ ተመርጠው እንደነበር ሲታወስ፣ ተመራጮቹ የወረዳ አመራሮች ብቻ ሳይሆኑ የባዴን አባላት ሲሆኑ ህዋትም ሶስቱን የድርጅቱን አባላት ተወካይ አድርጎ በመላክ ውይይት ቢጀምርም የባዴን ተወካዮች የህዋት ተወካዮች ያዙትን አቋም በመቃወማቸው በትግራይ የደህንነት ክፍል ወከባ ሲደርስባቸው መቆየቱም ተዘግቧል። በመጨረሻም በኢትዮጵያ ባንዳ በተውስ ከ4000 በላይ ዜጎች በተሽከርካሪ አደጋ ህይወታቸው መጣጣቸውን የትራንስፖርት ሚኒስቴር ባወጣው አመታዊ ሪፖርት አስታውቋል። ባሳለፍነው አመት 2008 ዓ.ም ተመረጥ ብቻ በመላ ኢትዮጵያ ባጋጠመ ከተሽከርካሪዎች ጋር ተዛማጅ በሆኑ አደጋዎች በድምሩ 4000 ዜጎች ህይወታቸውን ያጡ ሲሆን ከ10000 በላይ ዜጎች ደግሞ ከባድና ቀላል የአካል ጉዳት እንዳጋጠማቸው ተዘግቧል። የሳምንቱ አበይት ዜናዎች ተጠናቀዋል።
የተዳፈነ ሰዓት አመድ ያረፈበት ጋይቶና ተቃጥሎ እስኪታይ ፊት ለፊት ስውር ነው ድብቅ ነው፣ ስውር ነው ድብቅ ነው የሚያመጣው ጥፋት።
የማይቀርበት የስብሰባ ጥሪ በስዊድን ስቶክሆልም እንገናኝ ይላል ዳግማዊ የመላው አማራ ህዝብ ድርጅት። ዳግማዊ ማለት የፊታችን ፌብሩዋሪ 18 2017 እንደ አውሮፓውያን አቆጣጠር ወይም የካቲት 11 ቀን 2009 ዓ.ም በስዊድን ስቶክሆልም ታላቅ ህዝባዊ ስብሰባ ያደርጋል። በአውሮፓ ምድር ለመጀመሪያ ጊዜ በሚካሄደው በዚህ ስብሰባ ድርጅቱ ከአማራው ህዝብ ጋር በአንድ መድረክ በመገናኘት ድርጅታዊ አላማውንና መርሁን ያስተዋውቃል። ከህዝብ የሚሰነዘሩ ጥያቄዎች አስተያየቶችንም ያስተናግዳል። ስለ አማራ ህዝብ ቀጣይ ሁኔታና ስለ ዓለም አቀፍ የአማራ ህዝብ ትግል ከህዝቡ ጋር በቀጥታ ምክክር ያደርጋል። በስብሰባው የድርጅቱ መሪዎችና አባላት በአካል ይገኛሉ። ድርጅቱ የመላው አማራ ተወላጅ ለሆኑ ሁሉ በዚህ ህዝባዊ ስብሰባ እንዲገኙ ሲል ከታላቅ አክብሮት ጋር ጥሪውን ያስተላልፋል። በስብሰባው ላይ የድርጅቱ ሊቀመንበር አቶ ተፈሪ ቸርነትና የድርጅቱ ህዝብ ግንኙነት ኃላፊ ዶክተር አፎር ተሾመ የሚገኙ ሲሆን ከነርሱም በተጨማሪ ወጣት ጋዜጠኛ ሙልቀን ተስፋው በእንግድነት ይገኛል። የስብሰባ አዳራሽ ኦሽታ ሴንትረም በሚገኘው ኦሽታ ቱሬት ፊልከት ሆስ ሎፍተን ሃልን የስብሰባ ክፍል በባስ ቁጥር 160 ከጉመርሽ ብላን ተነስተው ባሊያ ወይም ባሌ ቶርጊ ይወርዳሉ። የስብሰባ ሰዓት ከ14 እስከ 20 ሰዓት ወይም ከሰዓት 2 ሰዓት ጀምሮ። ለበለጠ መረጃ የድርጅታችንን ድረገጽ aapo2.org ይጎብኙ። ደል ለመላው አማራ ህዝብ ዳግማዊ የመላው አማራ ህዝብ ድርጅት።
አድማጮቻችን እንግዲህ የፕሮግራማችን ሁለተኛው ክፍለ ጊዜ ተጀምሯል። እስከ 6 ሰዓት የሚቆየው ማለት ነው። አሁን ከዚህ በመቀጠል የትናንትና ስቶክሆልም የተደረገውን ስብሰባ በተመለከተ የዝግጅቱ ዋና እንግዳ የነበሩትን አቶ ብዙነ ጽጌን ከሳቸው ጋር አጥር ያለች ውይይት አድርገን ነበር። እሱን ውይይት በተመለከተ ያጠናቀርነውን እናቀርብላችኋለን። እንግዲህ ይህ ውይይታችን ባጭር ጊዜ ነው የተደረገው። እዛው ስብሰባው አዳራሽ ነው ያደረግነው። አጭር ነው። እሳቸው በላስቸኳይ ጉዳይ ይጓዙ ስለነበረ ዛሬ ጧት ይጓዙ ስለነበረ እዚህ ስቱዲዮ በቀጥታ ልናገኛቸው አልቻልንም። ከሳቸው ጋር ትናንትና ማታ ከምሽቱ 6 ሰዓት ገደማ ነው ያደረግነው። ይሄን በተመለከተ ነው እንግዲህ ከአቶ ብዙነ ጽጌ ጋር ያደረግነውን አጭር ውይይት እናሰማቸዋለን። ከዛ በፊት
ምናልባትም ያው ዝግጅቱን በተመለከተም እዚህ ስቱዲዮ ውስጥ የአርበኞች ግንቦት ሰባት ንቅናቄ በስዊድን ህዝብ ግንኙነትና ሌላ አንድ እንግዳ ጋብዘን መጥተዋል አሉ። ምናልባት የኛውን እንደ መግቢያ ትንሽ ከሳቸው አጠቃላይ ስላለ ሁኔታ ትላንትና ኢንተርቪው ያደረግነውን ካዳመጥን በኋላ ከእነሱ ጋር ሰፋ አድርገን እንመለስበታለን።
ውይይት እናደርጋለን።
ምን ይመስል ነበር ዝግጅቱ? ምን አይነት ውጤት ተገኝቶበታል? ምን አይነት ኤክስፔክቴሽን ነበራችሁ የሚለውንም አጠቃላይ ዘርዘር አድርገን ከነሱ ጋር እናመጣበታለን። አብራችሁን ቆዩ።
ብዙነህ፣ ዛሬ ስቶክሆልም ተገኝተህ የስዊድን አርበኞች ግንቦት ሰባት ድርጅት ደጋፊዎችና ማህበሩ ያደረገውን ተመልክተሃል። አቶ ብዙነህ፣ ዛሬ ስቶክሆልም ተገኝተህ የስዊድን አርበኞች ግንቦት ሰባት ድርጅት ደጋፊዎችና ማህበሩ ያደረገውን ተመልክተሃል። እንዴት አገኘው?
አው እንግዲህ ዛሬ እዚህ የተደረገ
I'm not sure.
አቶ ብዙነህ ዛሬ ስቶኮልም ተገኝተህ የስዊድን አርበኞች ግንቦት ሰባት ድርጅት ደጋፊዎችና ማህበሩ ያደረገውን ተመልክተሃል። እንዴት አገኘው?
አው እንግዲህ ዛሬ እዚህ የተደረገው በዓል የተዘጋጀው በአርበኞች ግንቦት ሰባት የስዊድን አባላቶች ነው እና መቼም በአጠቃላይ ይሄ እንግዲህ በዓሉ እዚህ ስዊድን ላይ ይደረግ እንጂ ሌላውን በርካታ ያለም ከተሞች ላይ የተደረገ በዓል አካል ነው እና እንግዲህ ለብዙ ከተሞችም ያለውን ሁኔታ ለማየት እድል አግኝተናል በዚሁ በዛሬው በዓል እና ከሌሎችም አንጻር ሳየው እዚህ የተደረገው በዓል በብዙ ደረገድ ዝግጅቱም አዳራሽ ዝግጅቱ በግንኙነቱ እና በአባላቱ ተሳትፎ ድጋፊዎቹ እና አባላቶቹ እና ማህበረሰቡ ተሳትፎ የተሻለ ሆኖ ነው ያገኘሁት እና በጣም ደስ የሚል በዓል ነበር ማለት ይችላል።
በዛሬው ዝግጅት ላይ ለየት የሚል ያየነው ምንድነው? ለመጀመሪያ ጊዜ ማለት እንችላለን በኢትዮጵያ ድምጽ ሬዲዮ እንደታዘበው ከሆነ በአለም ዙሪያ ያሉ ከ40 በላይ የሆኑ የኢትዮጵያውያን ድርጅቶች ማለትም የኢትዮጵያ የአርበኞች ግንቦት ሰባት ድርጅት አባላት ድርጅቶች በቀጥታ በስካይፒ ከመሪያችሁ ጋራ ተገናኝተው አይተናል። ይሄንን አዲስ ነገር ሊቀመንበራችሁ ሲናገሩ እንደሰማነው ከሆነ ያሉት ምንድነው ይሄ ነገር ለሌሎችም አርአያን ይሆናል ለሌሎች ድርጅቶችም ይላል። እንዴት ነው እናንተ ለሌሎች እና ራሳችሁን ብቻ ማሳደግ ሳይሆን ሌሎችም በአንዳንድ ጠቃሚ ነገሮች እንዲያድጉ ትፈልጋላችሁ ማለት ነው? ሌሎችንም ማበረታታት ስለምትፈልጉ ነው?
አው ምንም ጥያቄ የለውም። ያንድ ድርጅት ወይም ያንድ ድርጅት ዙሪያ የተሰባሰቡ ሰዎች ብቻ በዚህ ትልቅ የሀገርን በሚያክል ደረጃ የተያዘ አላማን ብቻቸውን ዳር ያደርሳሉ የሚል እምነት የለንም። ማንኛውም ህብረተሰብ በየትኛውም ድርጅት ዙሪያ የተሰባሰበ ህብረተሰብ እኛ ሞክረንም ጥረንም ከምናገኘው ውጤት ተካፋይ ሲሆንና ሁላችንም አብረን አድገን እኩል ደረጃ ደርሰን ያ ሁኔታ ሲፈጠር ብቻ ነው አገራችን ተስፋ የሚኖራት። ያንድ ቡድን ብቻ ወደፊት መሄድ ወይም ያንድ ቡድን ከፍሎ መታየት ብቻውን የሚያመጣው ለውጥ ቢያመጣም እንኳን በጣም አጥጋቢ ለውጥ ሊሆን አይችልም። ስለዚህ የምናገኘውን ማንኛውንም መልካም ነገር ማንኛውንም ልምድም ሆነ እውቀት ለሌሎች ወገኖቻችን በየትኛውም ደረጃ ላሉ ወገኖች ለማሳተፍ ዝግጁ ነን፣ ፈቃደኞች ነን። ለማድረግም አለ ብለን እናስባለን። ብቻችንን የተወሰነ ህብረተሰብ ብቻ የሚያደርገው ነገር አለ። የሀገር ነገር የሁሉ ሰው ጉዳይ መሆን አለበት ብለን ስለምናምን
ምን ያህል እውነት እንደሆነ አላቅም። አንድ ትንሽ ወፍ በጆሮ የመጣ ነግራኛለች እውነት እንደሆነ። እንግዲህ ምናልባት አንተ የድርጅቱ ከፍተኛ አመራር አባል ስለሆንክ ምናልባት ታውቅ እንደሆነ ትገልጽልኝ። ይህንን ዛሬ የተደረገውን 40 ምናምን አገሮቹን ማገናኘቱን በተመለከተ ድርጅቱ ስልጠና ሰጥቷል የሚል ወሬ ሰምቼ ነበር። እውነት ነው? በደንብ በኦርጋናይዜሽን መልክ ተዘጋጅታችሁበት ነው ሰክሰስፉል ሊሆን የቻለው? የመጀመሪያው ነው በዚህ ላይ ይሄ ነገር እውነት ነው?
አዎ በእርግጥ እውነት ነው። ባለፈው ቅዳሜ የዛሬ ሳምንት ማለት ነው ዛሬ እዚህ ያያችኋቸው ከተሞች በሙሉ የቴክኒካል ኃላፊዎቻቸውን እንዲያስገቡ አድርገን ዛሬ ሙሉ ለሙሉ ዛሬ የፈጀውን ጊዜን ያህል እንኳን ባይሆን ያላቸውን የመሳሪያ የግንኙነት መሳሪያና ከዋናው ማዕከሉ ጋር የሚገናኙበትን መስመር በሚመለከት በፈረንጆቹ የሚሉት የድራይ ራን የሚባለው ነገር ከአንድ ትልቅ ዝግጅት በፊት የሚደረግ የሙከራ ዝግጅት ተደርጎ ሁሉም ገብተው አይተውታል። ከዛ ብዙ ልምድ ወስደዋል። አንዳንዶቹ ችግር ነበረ፣ ያን ችግር ለማስተካከል ችለናል እና ዛሬ የታየው የተሳካ አይነት ስብሰባ የዛ የሙከራው ስብሰባም አንዱ ውጤት ነው ማለት እንችላለን።
አቶ ብዙነህ የእናንተን ድርጅት በተመለከተ እና ያለን ንቅናቄ በአውሮፓ ውስጥ የተለያዩ ሀገሮች አሏችሁ። አገር ቤት ድርጅታችሁ እንደሚንቀሳቀስ እንሰማለን፣ ግን ምን ያህል ነው የአገር ቤቱ የእናንተ እንቅስቃሴ? አውሮፓና አሜሪካ ካለው ጋር ሲታይ ምን ያህል ነው የምትንቀሳቀሱት በአገር ቤት?
እንግዲህ ምንድነው በእኛ ድርጅት ዋናው እንቅስቃሴያችን መሆን ያለበት ሀገር ውስጥ ነው። ለምን አገዛ ሀገር ላይ ነው ለውጥ ለማምጣት የምንፈልገው እና ዋናው ስራው ቦታ እና ዋናው ትግሉ እዛ ነው ብለን ነው የምናምነው። ግን ችግሩ ምንድነው አሁን ከውጪ እንደዚህ አሁን ዛሬ የተደረገው አይነት በአል ሲዘጋጅ ወደ 46 ከተሞች ናቸው የተሳተፉት። ግን የድርጅታችን መዋቅር ከዛ በላይም ነው፣ ወደ 60 ከተሞች አካባቢ ነው ያለው። አባላቶች ወደ 78 የዓለም ከተሞች ላይ አባላቶች አሉ። አንዳንዶቹ ከተሞች በራሳቸው ተጠናክረው አመራር ፈጥረው ሰልጥነው ስላልገቡ ነው። እና በውጭው ያለው ሁኔታ ከሀገር ውስጥ ይለያል። ለዚህ ነው በውጭው የምናደርገው እንቅስቃሴ ጎልቶ የሚታየው። በአንጻራዊ አነጋገር የተሻለ ሁኔታ ውስጥ ፍርሃትና ስጋት በሌለበት ብዙዎቹ የዲሞክራሲያዊ ሀገሮች በመሆናቸው በዛ የሚኖሩ ማህበረሰብ እንደ ልቡ የሚሰበሰብበት እንደ ልቡ የሚንቀሳቀስበት ሁኔታ ስላለ ያለማስቸገሩ ነው የተለየ ጎልቶ ሊታይ የተቻለው በአንጻራዊ አነጋገር። ግን አገር ውስጥ የሚደረጉት እንቅስቃሴዎች በሙሉ እንደዚህ ላለው በዚህ ውጭም እንዳደረገውን አይነት ከፍተን ለሚዲያም ሆነ ለህዝብ ለማቅረብ የሚቻልበት የራሱ የደህንነት ችግር ስላለውም ነው እንጂ በዋነኛነት ይሄ ውጭው ያለው ትልቅ ወሳኝ ሚና ሊጫወት ይችላል በአጠቃላይ በትግሉ ሂደት ውስጥ። ግን ወሳኝነት ያለውን ትግል የሚደረገው አገር ውስጥ ነው። እና ያ እንግዲህ በዚህ በሁለቱ ቦታዎች ባለው ትግል ያለው የደህንነት ችግር ነው እንደዚህ እንደ ውጭ ጎልቶ የማይታየው ሀገር ውስጥ ያለው። እኛ ማሳየት የማንፈልገው በዚህ የተነሳ ነው።
እንደ ታዛቢ እንዳየነው ከሆነ የዛሬው ስብሰባችሁ ወይንም ደግሞ ዌል ኦርጋናይዝድ ነው። አንድ የኢትዮጵያ ድርጅት እንደዚህ አይነት ሲሰራ በእኛ በኢትዮጵያ ድምጽ ሬዲዮ እይታ የመጀመሪያ ጊዜያችን ነው። አድንቀናል። ነገሩ ሌሎችም ቢያደርጉት በጣም ደስ ይላል። ኢትዮጵያኖች እናንተ ይሄንን ዛሬ ያደረጋችሁትን ጥሩ ውጤት ሰጥቶናል ብላችሁ ትላላችሁ? ወደፊትስ እንዲህ አይነቱን ነገር ተቀጥሉበታላችሁ? የአስባችሁትን ግባችሁ መጣችኋል? ምንድን ነበር ግባችሁ ይሄን ስታደርጉ?
በመሰረቱ እንግዲህ በግብ ደረጃ ያስቀመጥነው ሶስት ነገሮችን ማለት እንችላለን። አንደኛ በበርካታ የዓለም ከተሞች ላይ ያሉ የተለያዩ ማህበረሰብ አባላት የተመቻቸው ከተማ ተሰብስበው የንቅናቄያችን በኩል ያለውን ነገር ቀጥታ ከሊቀመንበሩ ጋራ ሊገናኙና ሊወያዩ የሚችሉበትን ሁኔታ መፍጠር ነው። ቀደም ሲል ከአሁን እንዳያችሁ ዝግጅቱ ላይ ደግሞ ብዙዎቹን የሀገራችን ያለው የፖለቲካ ጉዳይ በሚመለከት አስቀድሞ በተቀዳ መልእክት ሊቀመንበሩ በሰፊው የሄደበት ነገር ነው። እና ይሄ እንግዲህ ከማህበረሰቡ ጋር የሚደረገው ውይይትና ማህበረሰቡ ስለ ትግሉ ሆነ ስለ ድርጅታችን ያለው ግንዛቤ የማሳደጉ ነገር አንዱ ነው። ሁለተኛው ደግሞ በተወሰነም ደረጃ ቢሆን አሁን ትግሉ እየሄደበት ባለው ደረጃ ያው ውጭ ያለው ማህበረሰብ ሁልጊዜ እንደሚያደርገው አሁንም የሚችለውን ያህል ትንሽ የገንዘብ እርዳታም ሊያደርግ እንዲችል ያንን አጋጣሚ የመፍጠር ነገር ነው ሁለተኛው እንትናችን። ሶስተኛው ደግሞ ቅድም ያነሳነው ድርጅታዊ ጥንካሬያችንን ቀደም ሲል ከነበረው ትንሽ ወደ ሌላ ሊቀመንበራችንም ሲናገር እንደሰማችሁት የሙከራ ነገር ነው ያደረግነው። እና ከዛ አንጻር ስናየው የሙከራውም ነገር የተሳካ ነገር ነው። ሌላውም ቢሆን በግንዛቤም ደረጃ ግጥኞች ነን፣ ብዙ ጥያቄዎች ተነስተዋል። ብዙ ስሜት ስሱነት ያላቸው ጥያቄዎች ናቸው የተነሱት። የሚቻለውን ያህል ለመመለስ ተችሏል ብዬ ነው ማምነው። የቀሩም ቢኖሩ ወደፊት ደግሞ በዚህ ያለ አጋጣሚ ይመለሳሉ ብዬ አስባለሁ። እና በተወሰነ ደረጃም ደግሞ ለትግሉ የሚያግዝ የተወሰነ ገንዘብም የተገኘ ይመስለኛል እንዳየሁት። እና በእነዚህ ሶስት መመዘኛዎች ስናየው የተሳካ ነበር ማለት እችላለሁ ዝግጅታችን።
ሊቀመንበራችሁን ካነሳ አይቀር ሲናገር የሰማነው ፕሮፌሰሩ አውንታዊ ለውጥ ሲል ሰምተን ነበረ። ምንድን ነው አውንታዊ ለውጥ የምትሉት? በእናንተ ኢትዮጵያ ውስጥ መፈጠር ያለበት ለውጥ ብቻ ሳይሆን አውንታዊ ለውጥ ሲል ሰምተነዋል። ምን ማለቱ ነው?
አው ለውጥ እንግዲህ አንድ የተናገረው ነገር አለ በዛ ባቀረበው መልእክት ላይም በኋላ በጥያቄም የተነሳ ነገር ላይ እንዳለው በዚህ ንቅናቄ ሲሰባሰቡ ሰዎች ብዙ ስለ አገራችንም ሆነ ስላለባት ችግር ያለን ግንዛቤ ከመጽሐፍ ወይ ከታሪክ አይደለም። በኖርንባቸው ሶስቱ መንግስታት ባየነው ፈያው ትምህርት ቤት ውስጥ ያየናቸው ነገሮች ናቸው። እና በእነዚህ ሶስት መንግስታት ጊዜ ለውጥ ተደርጓል። ከአንድ መንግስት ወደ ሌላ መንግስት ተከትቷል። ግን ለውጡ ግን የሚፈልገውን ሀገራዊ ሁኔታ አልፈጠረም። እና ለውጥ ብቻውን ሳይሆን ለውጡ አውንታዊ መሆን አለበትም ያለው በአጠቃላይ ህዝቡን የሀገሩ ባለቤት የሚያደርግ ህዝቡ በኩልነት የሚኖርበት የሀገር ውስጥ እንደ ልቡ ሰርቶ ራሱንም ረድቶ ሀገሩን የሚረዳበት ሁኔታ የሀገር ባለቤትነት ሁኔታ ያልተፈጠረበት በመሆኑ የምናመጣው ለውጥ ከዚህ በኋላ ሌላ አራተኛ መንግስት መለወጥ ወይም ሌላ አራተኛ ኃይል ስልጣን ላይ ማውጣት ሳይሆን ህዝቡን የሀገሩ ባለቤት ማድረግ ነው። እና ይህንን ነው አውንታዊ ለውጥ ያለው። ለውጥ ከሆነ በዚህ እድሜያችን ሶስት መንግስት ይለውጥ አይተናል የሚመጣው ግን ለውጥ አሁን አውንታዊ ማለት በአይነቱ እና በይዘቱ ቀደም ብሎ ከነበሩ ለውጦች የተለየ መሆን አለበት ይሄም ወንኛነት የህዝብን የሀገር ባለቤትነትና ስልጣን ባለቤትነት የሚያረጋግጥ ለውጥ መኖር አለበት ለደብናስ
አቶ ብዙነህ ለሰጠኝ ማብራሪያ ከፍ ያለ ምስጋና ያቀርባለሁ በመጨረሻ እንግዲህ የራሳችን እዚ ስዊድን ውስጥ ያለውን ውጤት አይተናል በጠቅላላ በቀጥታ የተላለፈ ነበር ከሁሉም ሀገሮች የተውጣጣው ገንዘብ እንዳየነው ከሆነ መጨረሻ ላይ ስዊድኖች በልክ እንዴትኛ ሁለተኛ እንወጣለን ብለው ከስዊዘርላንድ አናንስም ብለው አሸንፈዋል በአጠቃላይ 11000 ምናምን ዶላር ስዊድን አንደኛ በማውጣት አሸንፈዋልና ምን የምትተላልፈው መልእክት አለ ለደጋፊዎች ለአባሎች በመቅድሚያ ለደጋፊዎችና ለአድናቂዎች ለድርጅቶቹ አድናቂዎች በጠቅላላው ለኢትዮጵያ ነው ስዊድን ላሉት የምትተላልፈው መልእክት ካለ
አው በርግጥ የዛሬው ሂደት ላይ እንዳየነው እንግዲህ ይባል በዚሁ በጨረታ ብቻ አይደለም ቀደም ሲልም ከባሉ የተጀመረው በእኛ እንትን አራት ሳምንት በፊት ነው ማለት ይችላል ብዙ የትከሽ ያቆችም ራታ ገንዘብ መሰብሰቦችም ተደርገዋል እና ይሄ እንግዲህ አንዱ የገንዘብ ማሰባሰቢያው የጨረታው ነገር ነው እና በተረጋጋሚ ደግሞ እዚህ ስቶክሆልምን ማዕከል ያደረገው የስዊድን ማህበረሰብ እንቅስቃሴ ቀደም ያሉ በዓላቶቹን አዘጋጅቶ ነበር ያው የጥምርቱ ስብሰባ ያለፈው ጊዜ ቅርብ ጊዜ የተደረገው እዚ ዛለብ ከፍተኛ ገንዘብ ተገኝቷል ከዛ በፊት ኢሳትም ከዛም በፊት ድርጅቱም ራሱ አርቢሽ ግንቦ 7 ያዘጋጀው ነበር እና ይሄ ሁሉ ነገር ከግምት ሲወሰድ ዛሬ ደግሞ የታየው ነገር እኔ በጣም ደስ ብሎኛል በአጋጣሚ ደግሞ እኔም እንግዳ ሆኜ በተገኘሁበት ስቶክሆልም ከተማ ከነበረው አጠቃላይ የአውሮፓ የዚህ የጨረታ ሁኔታ የበላይነት አግኝቶ መዘጋቱን በጣም ደስ ብሎኛል እዚህ ባሉ ወገኖች በሙሉ ኮርቻለሁ እና ወደፊትም ይሄንን የጀመሩትን ጥሩ ስራ ዛሁን ባሉ ሲጨርስ በጥሩ መንፈስ ነው የጨረስነው እነዚህ ያሉ ወገኖች ያው እንደተባለው ይሄ ትግል በተለያየ ደረጃ የተለያየ ነገር ነው የሚጠይቀው ይሄም ሆኖ ደግሞ እዚህም ቢሆን ተቸግሮ ነው ሰው ተመችቶት አይደለም ይሄው ነገር የሚያገር ያው ሀገሬም ብሎ ነው ወገሬም ብሎ ነው የራሴ ጉዳይ ነው ብሎ ነው እና ይሄን ወገኖች ይሄን ነገር አጠናክረው እንደ ይቀጥሉ ግጠኛ ነኝ እስከ ዛሬ ግን ላይሁት በጣም ላመሰግናችሁ ወዳለሁ ደስ ብሎኛል በመምጣት ይሄን በማየት ይሄ ነው መልእክቴ
ምንም ቢሆን የድርጅት ጉዳይ ቢሆንም እና የድርጅቱ አመራር ብትሆንም ወንድምህ ነውና ስለ ወንድምህ ሊቀመንበራችሁም ሆነ ሌሎች ድርጅቶች አባሎች የሚናገሩና የሚወክሉ ቢሆንም ወንድም ስለሆንክ እስቲ ስላንደረጋቸው በመጨረሻ የምታቀው ነገር ካለበት ነገርን
የአሁን እንግዲህ ያው ቤተሰብ ነገርም እንዳልከው ወንድምነትም ስላለ ምን ሰማው ነገር አለ በየጊዜው አሁን ያለበት እስር ቤት ሁኔታ ያው በጣም አስቸጋሪ እስር ቤት ሁኔታ ውስጥ ነው ያለው እና ያው ቀደም ብሎ እናንተም እንደምታውቁት እኛም በቅርብ በወንድምነትም በድርጅት ውስጥም እንደ አንድ የታጋይ አጋርነትም የምናቀው ነገር አለ ከብዙ ነገር እሱ ቀደም ብሎ እዚህ ትግል ሲገባ ይሄ ትግል ምን አይነት አስቸጋሪ ሊሆን እንደሚችልና ሊያስከፍል የሚችለው ዋጋ ሁሉ ያቀዋል እና ይሄ ነገር መቼም ይሆናል ባይጠበቅም ሰው ትግል ሲገባ ሸንፊያ እንደቀን ያን ድልቀና ያለው ብሎ ነው ትግል ውስጥ የሚገባ በመሃል ደግሞ ከሱም ከበባሰበት ሁኔታ የሚሰው ሰዎች አሉ ያው ቅርብ ጊዜ እንደሰማችሁት ብዙ ሰዎች አሁን ትግሉ ላይ የህይወት ዋጋ እየከፈሉ ነው እና እሱ አሁን ባለበት ሁኔታ ይቀርብ ይቀራት ልጅ በህይወት አለ ህይወት እስካለ ድረስ ተስፋ አለ ግን እጅግ አስቸጋሪ ሁኔታ ውስጥ እንዳለ ነው ግጠኛ ነኝ ግን የዛን ያህልም ለምን እንዳዝንዛ እንዳለ ስለሚያውቅ እኛ እዚህ ከውጭ ሆነን እንደምናስበው ያህል እኔ አክብሮ ያዋል ይጨነቃል ወይ መከራ ያህል ብያላስብም የጭንቅላት ነጻነት እንዳለው አውቃለሁ የአይምሮ ነጻነትና እንግዲህ መንፈስ ነጻነት ያለው ሰው ደግሞ ማንኛውንም አስቸጋሪ ሁኔታ የሚቋቋም ትልቁ ጉልበት የሚሆነው እሱ ነው እና አሁን ያለው በዚህ ሁኔታ ነው እንግዲህ ደግሞ ወደፊት ሁኔታው ሲለወጡ በአንድ መልኩ ይበሌላ ከዛ ወጥቶ ከዚህ ከህብረተሰቡም ከቤተሰቡም ጋር ይቀላቀላል የሚል ተስፋ አለ።
አቶ ብዙነህ እጅግ በጣም አመሰግናለሁ መልካም እድል የኢትዮጵያ ድምጽ ሬዲዮ ይመኝላችኋል ጤና ይስጥልኝ።
እኔ በጣም አመሰግናለሁ ስለሰጣችሁኝ እድል እግዚአብሔር ይስጥልኝ።
አድማጮቻችን እንግዲህ ፕሮግራማችን ሊጠናቀቅ አንድ ግማይ ሰዓት እንደውም ከዛ ያነሰ ደቂቃዎች ይቀሩናል። በእነዚህ በግማይ ሰዓቶች ውስጥ ትናንት ስቶክሆልም በተደረገው የገንዘብ ማሰባሰቢያና የአባሎች ውይይት ላይ የተፈጸሙትን የኢትዮጵያ ድምጽ ሬዲዮ በቦታው ተገኝቶ ያየውንና የታዘበውን አዘጋጆቹ ስለዚህ ዝግጅት አላማው ምን እንደነበረ አላማቸው ተሳክቷል ይሄንና የመሳሰሉትን ከነሱ ጋር አጠር ያለ ውይይት እናደርጋለን። በተጨማሪም እዚሁ ስቱዲዮአችን ውስጥ በትናንትናው ዕለት ብቻውን ታግሎ አሸንፎ የጨረታ አሸናፊ የሆነውን አንድ ኢትዮጵያዊ ወንድማችንን ጋብዘናል። ነገሩ ስላስገረመን ሁኔታው ስላስደነቀን እሱንም ጋብዘናል። እንግዲህ አድማጮች እንግዶችን ላስተዋውቃችሁ መጀመሪያ ከዚህ ልጀምር ከቀኝ በኩል ልጀምር በቀኛው ላይ ነው የሚባለው።
እሺ መላኩ ወልደ አምላክ ባላለው የአርበኞች ግንቦት ሰባት የሥራ አስፈጻሚ አባል ነኝ።
መላኩ ወልደ አምላክ
ሚሊዮን ብሩ ባላለው የአርበኞች ግንቦት ሰባት በሲቪሉን ሥራ አስፈጻሚ።
እንግዲህ ሌላው ሶስተኛው እንግዳችን በትናንትናው የጨረታ ውድድር ላይ ባስገራሚ ሁኔታ በመጨረሻው ደቂቃ ላይ የመጣው ይምጣ የኔ ሳሎ እኔ ነኝ ማሸንፈው ብሎ ስንት ነው መጨረሻ ላይ ከፈልከው? መጨረሻ ብቻ
12200
በመከፈል መጨረሻ ላይ ብቻ ያሸነፈ የሆነውን ጋብዘናል።
ኤፍሬም አክሊሉ የኢትዮጵያ ስደተኞች ማህበር ሊቀመንበር እንዲሁም የአርበኞች ግንቦት ሰባት አባል።
አድማጮቻችን እንግዳዎቻችን እነዚህ ናቸው። እንግዲህ የትናንቱን ዝግጅት በተመለከተ ካተገቤ መብራቱም አለ የኢትዮጵያ ድምጽ ሬዲዮ ባልደረባ ሁለታችንም በኢትዮጵያ ድምጽ ሬዲዮ ሰራተኞችነታችን ያየነውን የታዘብነውን እኛም ማሳባችን ተክሳ። በመጀመሪያ ይሄን ዝግጅት ስታዘጋጁ ምን ነበር የተበቃችሁት? ዝግጅታችሁ ተሳካ ብላችሁ ታስባላችሁ ወይ? ሁለታችሁም አጠራጠር ያረጋችሁ በተራ በተራ መልሱ።
እሺ ይሄ ዝግጅት ከዚህ ቀደም በተለየ መልኩ በአዲስ ሁኔታ 44 ድርጅቱ የራሱን ስትራክቸር በዘረጋባቸው አገሮች የተካሄደ መሆኑ አንዱ ልዩ የሚያደርገው ነው። እንግዲህ አላማውም በአጠቃላይ ድርጅቱ በእንቢተኝነት እንቅስቃሴ ውስጥ በውጭ ሀገር የተደራጁ አካሉን በአንድ ላይ በማሰባሰብ ከሊቀመንበሩ መጀመሪያ ደረጃ የሚተላለፍ መልእክትን ለመስማት፣ በሁለተኛ ደረጃ ደግሞ በአሁኑ ጊዜ በምድር ላይ እየተካሄደ ያለውን እና እንዲሁም የአርበኞች ግንቦት ሰባት አባላት እየከፈሉ ከፍተኛ መስዋዕትነት እያደረጉ ያሉ ኃይሎችን ለመርዳት የተደረገ በዛ መልክ የተዘጋጀ መርሃ ግብር ነበር።
ውጤት አሰጣችሁ? ተሳክቶልናል ትላላችሁ?
በሚገርም ሁኔታ ተሳክቶልናል ብለን ነው የምናስበው።
ለምንድነው በሚገርም ሁኔታ ያልከው?
ምክንያቱም እንደ አሁን መላኩ እንዳለው 44 ከተሞች ላይ ነው ይሄንን ፕሮግራም ያዘጋጀ ነው። በ44 ከተማ በተመሳሳይ ሰዓትና በተመሳሳይ ቀን ይሄንን ፕሮግራም ለማድረግ ሲታሰብ እንደዚህ የተሳካ ይሆናል ተብሎ አይታሰብም። ምክንያቱም ምንገናኝበት የኢንተርኔት ግንኙነት ነው። ሊቀመንበራችን ሁሉም ከተማ ላይ በአንድ ጊዜ ገብቶ መልእክት አስተላልፎ ከሁሉም ከተማ የሚመጡ ጥያቄዎችን መልሶ በአንድ ጊዜ 40 ምናምን ቦታ እንዲገኝ የማድረግ ስራ ነው የተሰራውና ያ ነገር ተሳክቶልናል። በተጨማሪ ደግሞ ሰው የአርበኞች ግንቦት ሰባት አባል የአርበኞች ግንቦት ሰባት ደጋፊዎች በአካል ተገኝተው ያላቸውን ድጋፍ ማሳየታቸው ከሁሉም በላይ የሰው መገኘት ከዛ ደግሞ ለመርዳት ያለው ፍላጎት ስታዩ ከፍተኛ የሆነ ስኬት ነው ብዬ ነው ማስበው።
በዚህና በመሳሰሉት ምክንያቶች ዝግጅቱ ተሳክቷል ነው የምትሉት? የናንተን የድርጅታችሁን የከፍተኛ ስራ አስኪያጅ አመራር አባል አቶ ብዙነህን ለአጭር ጊዜም ቢሆን ትናንት ማታ ያለችውን ጊዜ ተጠቅሞ ውይይት አድርገን ነበርና እኛን ያስገረመን የነበረው ይሄ ለኢትዮጵያኖች እኔ አትሊስት እኔ በማቀው ደረጃ ኢትዮጵያኖች እንደዚህ 40 30 ምናምን ከተሞችን ሳይመልቲኒየስሊ በስካይፒ ሲገናኙ የመጀመሪያ ጊዜ ማየቴ ነው። በተለይ በኢትዮጵያ ድርጅቶችና ይሄን ነገር የሆነ መልእክት አግኝቼ ነበር። እዛው አዳራሹ ከገባ በኋላ የሆነ ሰው መጥቶ በጆሮዬ ሹክ ብሎ ነበር፣ ይሄን እኮ የሰሩት ድርጅቱ እንትን ምንድነው እሱ ገለጽ አድርጎላቸው ነበር፣ ትንሽ እንደማስተማር አድርጎላቸው ነበር የሚል ወሬ ሰምቼ ነበርና ብዙነን ስጠይቀው ትክክል ነው፣ አንድ ሳምንት ቀደም ብለን ይሄን ነገር መረጃና እንዲማሩ አድርገናቸው ነበር ይላል። እናንተ ይሄንን ደርሷችሁ ነበር ትምርቱ? እናንተም የእናንተንም እዚህ ስዊድንንም ይል እናንተ መግለጫ ሰጥቷችሁ ነበር እንዴት እንደሚሰራ?
አዎ ከዚህ አንዳንድ በዚህ ላይ መጥቀስ የምፈልገው ጉዳይ ምንድን ነው? 44 የተለያዩ ከተሞች ይባል እንጂ በዚህ እንትን ውስጥ ያልተሳተፉ በተለያየ ምክንያት በፋር ኢስት እና በአውስትራሊያ በሌሎችም አካባቢ የድርጅቱ አካሎች እንዳሉ እንዲታወቅ እፈልጋለሁ። በሁለተኛ ደረጃ ይሄ የአርበኞች ግንቦት ሰባት በስዊድን የሚገኘው ድርጅት ቀደም ሲል በዚህ በሶስት ወራቶች ውስጥ ከፍተኛ የሆኑ ሁለት ፕሮግራሞችን የኢሳትና ሌላ ደግሞ የኢትዮጵያ ሀገራዊ ንቅናቄን ፕሮግራም አዘጋጅቷል። ይሄኛው ሶስተኛ ሲደረግ ነው። ያም ሆኖ ግን በአጠቃላይ በዚህ ፕሮግራም ውስጥ ከግማሽ ሚሊዮን ብር በላይ ነው ለማሰባሰብ የቻለው። ያ ሁኔታ አለ። በዛ ሁኔታ ውስጥ በአጠቃላይም ይሄን ፕሮግራም ለማዘጋጀት ከአስር ቀናት ጊዜ ውስጥ ነው የተደረገው። በዚህ በአስር ቀናት ጊዜ ውስጥ በእውነት ለመናገር አንድ ሀቅ አለ። ያን ሀቅን ትንሽ ጊዜ ቢሰጠኝ ምንድን ነው፣ በአካባቢያችን በአገር ቤት ብቻ አይደለም በውጭ አገር ያለውን ኢትዮጵያዊውን ወይም ዲያስፖራውን የተቃዋሚ ኃይሉን ለመቆጣጠር ወይ ያለው ፋሽስታዊ ስርዓት እያደረገ ያለው ሁኔታዎች በጣም ከጊዜ ወደ ጊዜ እየተጠናከሩ ነው የመጡት። እንደምንሰማው በአሁኑ ጊዜ ፍልሰቱ አንድ ጎሳን የተመለከተ አንድ ዓላማ ይዘው የሚንቀሳቀሱ ያለውን የዲያስፖራውን እንቅስቃሴ ለመግታት የሚሞክሩ ናቸው። በዛው መልኩ ከሌላው ምናልባት የአርበኞች ግንቦት ሰባት ልዩ የሚያደርገው ቢኖር ይህንን ሁኔታ ለመቋቋም በሚያስችል መልኩ ድርጅታዊ አሰራራችንን ከጊዜ ወደ ጊዜ እያሻሸልን እያጠናከርን አሁን ያለንበት ሁኔታ በጣም የሚያኮራና በጣም እንዲህ አይነት ስራዎችን በቀላሉ ለመስራት በሚያስችለን ሁኔታ ላይ መገኘታችንን አረጋግጬ ለመናገር እፈልጋለሁ።
በጣም ጥሩ። ግን አንድ አጭር ጥያቄ መልስልኝና ወደ ሌሎቹ ገባለሁ፣ ሰዓታችንም እየሄደች ነው። አጠር አድርገህ ፍልሰታው አሁን ስትናገር ድርጅታዊ ፍልሰታው እንደገባኝ ከሆነ ብቻ ኮኖቴሽኑ ምንድን ነው? ወደዚህ ወደ አውሮፓም ሆነ ወደ ሌላ የሚመጡት አንድ አይነት አመለካከት ያላቸው ሰዎች ናቸው በብዛት ለማለት ነው?
አዎ። የአንድ ጎሳ እንትን ለምሳሌ የኢሚግሬሽን አካባቢ የስደተኞች ምዝገባን ሁኔታን በተለያዩ መልክ ያለውን ብንከታተል ያንን ስታቲስቲክስ ብንይዝ ይሄን መረጃ በትክክል ልናገኝ እንችላለን። በትምህርት የሚመጡ በተለያየ መልክ ተሰደው የተሟላ ዶክመንት ይዘው በቀላሉ ፈቃድ እያገኙ ያሉት በብዛት ሌላው በአገሪቱ ያለውን ሁኔታ ሸሽቶ በትክክል አገር ቤት ከፍተኛ ችግር ገጥሞት የተሰደደውን እንትን ችግር እየፈጠሩበት ያሉት
እነማን ናቸው?
ይሄንን ዓላማ ይዘው ይሄን መንግስት መልእክት ተልኮ ይዘው
የሚመጡ ናቸው?
አዎ፣ የሚመጡ አካሎች ናቸው።
ይሄን ማረጋገጥ ይችላልላችሁ?
አሁን ለጊዜው ማረጋገጥ ትክክለኛ ማረጋገጫ የለም በዚህ ላይ። ምናልባት እየሰራንበት ነው።
በጣም ጥሩ።
ያንን ለማድረግ እንሞክራለን፣
እንመለስበታለን። ይሄን ጥያቄ ሚሊዮን ይሄን ነገር በጣም ነው እኔ ያስገረመኝ። በአንድ ሰዓት ላይ በአንድ ደቂቃ ላይ የተለያዩ ሀገሮች ገንዘብ ሲያሰባስቡ ጥያቄ ሲጠይቁ ሊቀመንበራችሁ ካሉበት ቦታ ሆነው መልስ ሲመልሱ ሁሉም ሲያዳምጥ ሁሉም ሲነጋገር ማዳመጡ 40 ሰንት እንደሆነ አላቅም ግን ሁሉንም በዛ ላይ ማየቱ በጣም አስገርሞኛል እናንተ ይሄንን አላፊነት ስትወስዱ ትንሽ አልተደናገጣችሁም ያልተሳካ እንደሆነ ኢንተርኔቱ ያልሰራ እንደሆነ ምናም ብላችሁ አልደነገጣችሁም መጀመሪያ
አዎ መጀመሪያ ቅድም ያነሳው ጥያቄ ከስልጣናው ጋር ልነሳና ስልጣናው ተሰጥቷል ስልጣናው መጀመሪያ ይሄ ነገር ሲታሰብ የየራሱ ኮሚቴዎች የያንዳንዱ ከተማ ለቴክኒክ ኮሚቴ አለው ለሌሎች ኮሚቴዎች አለው ይሄ የቴክኒክ ኮሚቴ አባላቶች እንደዚሁ እየተሰባሰቡ ሁለት ሶስት ጊዜ ተሰባስበው ስልጣና ወስደዋል ሙከራ ተደርጎ መሳካቱ ተረጋግጦ ነው ወደ ተግባር የተመጣው እና ያንዳንዱ ኦሪንቴሽን ተሰጥቷቸዋል ምን ማድረግ እንዳለባቸው ያውቃሉ ለዛ ነው ብዙ የቴክኒክ ችግር ያልታየው ትናንትና ኃላፊነቱንም سنቀበል መጀመሪያ ላይ እንደዚህ የተቀናጀ ይሆናል ብለን ለመገመት ተቸግረን ነበር ግን ሁሉም የራሳችንን ኃላፊነት እንወስዳለን ስቶኮልም እንደ ስቶኮልም የራሱን ኃላፊነት ይወጣል ብለን ነበር سنገባ የነበረው በኋላ ግን እየመጣን የኢንፎርሜሽን ያገኘን በየጊዜው እየተገናኘን በቀን ውስጥ 2-3 ኢሜል ይደርሳል ለመመሪያ ይሄን አርጉ ይሄን ሰው እና ይሄንን ያሳለፍነው ፕሮግራም ለመስራት በጣም ተወጥረን ያለንን ጊዜ በሙሉ ለዚህ
ተጓራውለን ምንድነው የተጠማችሁ ይሄ ፕሮግራም ማድረጋችሁ መሪያችሁን ባንድ ጊዜ ባንድ ሪል ታይም ሁላችሁም ባንድ ላይ በተለያየ ሀገር ሆናችሁ መሪያችሁን ባንድ ላይ ማነጋገራችሁ ነው ወይስ ምንድነው የተጠማችሁ ትቀጥሉበታላችሁ ይሄንንስ
ዋናው ቁም ነገር ምንድነው መስራት እንችላለን አንድ ነገር ማሰብ ብቻ ሳይሆን ማድረግ እንችላለን የሚለውን ነገር ተመረንበታል ሁለተኛው ድርጅቱ ሊቀመንበሩ 40 ምናምን ከተማ ውስጥ በአካል ቢሄድ ስንት ጊዜ ይወስድ ነበር
ኦኬ
በየቀኑ እንኳን ቢቀያየር 44 ቀን ነው የሚወስደው ግን በየቀኑ ደግሞ ከተማ እየቀያየረ መስራት አይችልም ስለዚህ አንድ አመት
ካልሲ አይደለም
አንድ አመት ሚኒማም ሊፈጅበት ይችላል 44 ከተማ
ስለዚህ ብዙ ስራ ካለላችሁ
ባጭር ጊዜ ብዙ ስራ ተሰርቷል
ኦኬ
አይ እዚህ ላይ ትንሽ የምጨምረው ምንድነው ብዙዎቹ በዚህ በሶሻል ሚዲያ ላይ የተለመደ የኢትዮጵያ የፖለቲካ እንትናል አንዳንድ ግለሰቦች ድርጅቱን አዎ ድርጅቱን የሚያኮስስ ወይ የሚል አሁን ለማሳየት የተፈለገው አርበኞች ግንቦት ሰባት ያዘው ኢስ ሲሪየስ ቢዝነስ ዝም ብሎ አይደለም ጣላታችን በጣም ምን ያህል ደረጃ እንደሚሄድ እናውቃለን ምን እንላለን እኛም ለዛ ካሁን ዝግጅቶችን ያደረግን መሆኑን ይሄንን ለማሳየት ነው
መብራት አጥራ አርጋህ እንትናገራለን ወደ እንግዳችን እንድንሄድ
አዎ ከዝግጅት ጀምሮ ይሄን አላፊነት ወስደው ቅስቀሳ ጀምሮ እስከ ውጤቱ ድረስ ተከታትለን አይተናል በጣም ውጤታማ ያማረ ነበር ቅስቀሳው የነበረው ውጤቱም ታይቷልና ትላንትና ካርባ እንደተባለው ምናልባት የሰዓት ቫሪሽን ስላለ ሁሉም እኩል ሰዓት የገቡበት ያለበት ሁኔታ አይመስለኝም አሜሪካ ለሊት ነበርና
አሜሪካ ሊገቡ ሲሉ ወጡ ተባለ
ማለት ነው እዚህ ማብቂያ አካባቢ አሜሪካን ተቀበለውት ነው የቀጣ 11 እና 12 ተብሎ ነው ማስተካከም ላይ ነበርውና አይተናልና በጊዜው ሂደት ላይ ግን በተለይ ለምሳሌ ስቶክሆልም ኤሪያ ላይ መጠየቅም ፈልገው የተቀረቡ ጥያቄዎች ነበሩ እና በጊዜ እጥረትም በአላህንት በከፍተኛ መጨናነቅም ስለነበረ ከተለያዩ ሀገሮች ያልተመለሱ ጥያቄዎች ነበሩ እና ከተለያዩ ጥያቄ አቅራቢዎች እነዚህ ጥያቄዎች መልስ አላገኙም ይል ጥያቄዎች መጥቷልና እነዚህ ነገሮች በሂደት ግልጽ የማድረግ እቅዳናቸው ወይ
ባጭሩ ዛሬ ለተመለሱት ጊዜ የለንም ያት የተጠየቁ ጥያቄዎች አሉ እኔም ዛት አዝብ ያለው ከስቶኮልም ብቻ ወደ 10 15 ጥያቄ ቀርቧል ለሊቀመንበራችሁ ከዛውስ ለእያንዳንዱ ሀገር ትክክል ነው በሳስተ ምክንያት 22 ነበር እንደውም ለስት እንደመጨረሻ ላይ ለስቶኮልም ተፈቀደ 23 ነው ተጨመረላችሁ መሰለኝ እና እነዚህን ጥያቄዎች ያልተጠየቁን ጥያቄዎች ትመልሳላችሁ ወይ መቼ ነው ትመልሱ እንዴት ትመልሳላችሁ ባጭሩ ወደዚህኛው እንግዳ እንዴት
አዎ ይሄ ጥያቄዎቹ ለድርጅታችን እንደ ግባት ናቸው
ኦኬ
ጥያቄዎቹን ከተታ ለህብረተሰቡ በዛ ሰዓት መመለስ አለመቻላችን የሚያሳዝን ቢሆንም
ከሳንደርስታንድ ጋር
አንደርስታንድ ያው ይገባዋል የነበረው ማህበረሰብ ግን በሂደት ጥያቄዎቹ አንድ ባንድ መመለስ አለባቸው የሚል እምነት አለን ይመለሳሉ።
በጣም ጥሩ። እስቲ የተቀረችውን 10 ደቂቃ ከዚህ እንግዳችን ላይ በማከሉ መጓችላላችሁ ያሳጠራችሁ ልመለስ። ኤፍሬም ምንድነው ትናንት ያደረከው? በጣም አስደናቂ ነበር። እንዴት አክቹአሊ ምንድነው እንዴት ስዊዘርላንድ ያለው ማን ነው ሰው የሆነ ከተማ እንዴት ይበልጠናል ብለ ነው? ምክንያቱም አድማጮች ፒክቸሩን ልስጣችሁ። በየሀገሩ የሚሰበሰበው ገንዘብ በየሰከንዱ ይታይ ነበር በስክሪኑ ላይ እና ስዊድን ሁለተኛ በገንዘብ ስብሰባ ሁለተኛ ነበርና መጨረሻ ላይ ምንድነው ቤት ውስጥ ግርግር የሰማሁት እንዴት እኛ ሁለተኛ እንሆናለን የሚል እንትን ተሰማ። ከዛ ኤፍሬም ትወዳደር ነበር በስደተኛው ማህበረሰብ ወይ እናንተ ሊያሸንፍ ነበር። ልክ መጨረሻ ላይ እናንተ ሊያሸንፍ ሲል የተወሰኑ ሰዎች ተሰብስበው ደግሞ አይ ይሄን ገንዘብ ማሳደግ አለብን አንደኛ መውጣት አለብን ከስዊዘርላንዶች መምረጥ አለብን አሉና 12000 ስንት ነው ብር 100 ጨመሩና አንተም ያንተን የስደተኛ ማህበር ዝቅ አደረጉብህ። አሁን እሱ ወሰደ እነሱ ወሰዱ ስንል ደግሞ አንተ በግልህ መጣህና የሰበሰብከው ገንዘብ አልቋል ከስደተኛው ማህበርና ከህዝቡ አሁን በግልህ ስንት ከፈልክ?
ተክላላ ብዙ ነው ግን
መጨረሻ ላይ
12200 ነው መጨረሻ ላይ የከፈልኩት።
ለምንድን ነው እልክ ነው ያዘ?
የሚገርም ነገር በዛን ሰዓት ላይ መድረኩን ይመራ የነበረው በእምነት ወንድማችን ሊቀመንበሩ እያለ አስሬ ጠራይ ነበር እና ሲጠራይ
የምንዱ ሊቀመንበሩ
አንገታቸውን ደፍቷል ምናምን እያለ እንትን ይል ነበርና በዛን ወቅት የሚገርም ነገር አስቤ ነበረው አንዳርጋቸውንና ገብርዬ ነበረ ማስቡ በእውነት ነው ማለት በተለይ የገብርዬን አስክሪን ሶሻል ሚዲያ ላይ ያደረጉት ነገር በጣም ውስጤን ነክቶት ነበር እና ይህ ሰው በገንዘብም በምንም ሊመለስ የማይችል ሊተካ የማይችል ህይወቱን ሰጥቷል። እኔ ምን አልባት በሚቀጥለው ወር ሰርች ያገኛለሁ ተራ ነገር ነው እና እጅግ በጣም ብዙ ጊዜ ዝግጅቶች ሲካሄዱ ማሪያችን ፕሮፌሰር ካገሮ ዳገር ሲንቀሳቀስ እሳቀቅ ነበር መጥቶ በሰላም እስከሚመለስ ድረስ በእውነት ነው ሁሌም በውስጤ ጸሎቴን አምላኬን ለምነው ነበር። ምክንያቱም ወያኔ እጁ ረጅም ነው እኛ እንደምታዩ የተወሰነ ኃይል ነው ያለው እና ይህን ነገር ይህንን ዝግጅት አዘጋጅተው ምንም ድካም በሌለበት በአንድ ቦታ ላይ በአንድ አይነት ሰዓት አንዱ ሀገር እንደ ሌላው ሀገር ምን ተጠየቀ ብሎ ሳይጨናነቅ ሳይያስብ ተገናኝተን በመስራታችን ብቃት ካለውና እውቀት ካለው ነገ ኢትዮጵያን በጥሩ ሁኔታ ላይ ከአለማችን ካሉ ሀገሮች አንጻር ሊያስቀምጡ ይችላሉ ከሚባሉ አባላቶች ጋር ጎን በመሆን እጅግ በጣም ኩራት ይሰማኛል።
እንግዲህ ቅድም ያልካትም ነገር አለች ሊቀመንበሩ አንገታቸውን ደፉ።
ስለ ኤፍሬም ትንሽ ልበል
አሳጥራኝ።
አዎ ኤፍሬም አሁን ብቻ አይደለም ቀደም ሲልም በተለያዩ ፕሮግራሞች ላይ እንዲህ በቃ እንትን አለው እንዴት ሸነፋለሁ እንዴት አው ልከኛ እና የተፈካከረው ነገር እንትን ያረጋል
ለጥሩ ነገር ነው።
ቀደም ሲል ግን የተለያዩ በግሩፕ የሚመጡ ሴቶቻችንም ነበሩ በተለያየም ሌሎችም መጥተው በጣም ጭንቅንቅ ያለ ነበር። ትላንት አንድ ግሩፕ ብቻ ነው ያጋጠመው እንትኑ ለማድረግ ግን ያው በመጨረሻ አሸናፊ ሆኖ እና በዚህ እንትን እውነት ሁላችንም ልንምስጋና ልንቸረው የሚገባ በጣም ታታሪ ጎበዝ ወንድማችን
እናንተንም ግሩፕ እኮ ጉድ አርጓችሁ
ወንዳቻው አድርጎናልና
የመጨረሻ ላይ አመጣችሁን ብላችሁ የሰበሰባችሁና
ለዛ ተፈካካሪ በማግኘታችሁ በጣም ደስ ይለናል ምስጋና እናቀርባለን።
ታገላችሁ ግን 12 መጨረሻ ላይ አመጣችሁትን ወሰን ስትሉ እዛው ላይ ደፈነባችሁ። ምንድነው እሱ ያሸነፍከው የጨረታ ባጭሩ? አሁን ሰዓት የለንም። ምንድነው
እንግዲህ
ፒክቸሩ ምንድነው
በውስጥ በጨረታው ላይ እቃኛቸው ስላቸው የነበሩትን ሁለቱን ብርቅና ፈርጦች ገብርዬንና አንዳርጋቸውን ነው
እንግዲህ የያዘ ፎቶ ነው።
አዎ
ፍሬሙንም በጣም አሪፍ ፍሬም አይቻለሁ።
እጅግ በጣም እስከዛሬ ምንም አይነት ነገር ተሰርቶ አይታወቅም እንደዚህ አይነት ፍሬም። ባይ ዘ ዌይ ይሄ ይመስለኛል ባለፈውኛ ያዘጋጀነው ዝግጅት ነበር በሲዱል ላይ ተደርጎ የማይታወቅ ኤክስፖና የቁርጥ ዝግጅት ያንን አይቶ ይመስለኛል ያደረጉት
የፍሬም ቁርጥ ነው ያቀረቡት። አዎ እንደዛ
ይመስለኛል። ኦኬ ቢሊዮን ለየት የሚያደርገው 44ቱም ከተማ ይሄ ፎቶግራፍ ነው እና ባለማቀፍ ደረጃ አንድ አይነት የሆነ የጫረታ
እንትን ነው
በጣም ለየት የሚል ስጦታ ነው ያገኘው።
ስለዚህ ሁሉም ሀገር የቀረበው ይሄ
አንድ አይነት ነው። አንድ
ፒክቸር ድርጅታችሁ በጣም እንትን ነው ማለት ነው
ይሄ በደም
ሴንትራል አለ በነገራችን ከተማ
በጣም ምናልባት ካለንም ሰዓት አንፃር አጠር አድርጎ እንትን ሰብሰብ አድርጎ ለመለስ እንዲሁም ማህበረሰቡ እንዲያቆብ ይማሰው በግሌ አጠቃላይ ምን ያክል ገቢ ተገኘ ከዚህ ቀደም የመግለጽ ልምዱ የለንምና ምናልባት ተቀላል ብሎ ከመጣለና
ከዚህ በፊት ባለፈውም ባደረግነው የኢትዮጵያ ሀገራዊ ንቅናቄ ላይ ጥያቄዎች ሲነሱ ነበር። በአጠቃላይ እንደው ራፍሊ እንትኑ ለመናገር በኢትዮጵያ ሀገራዊ ንቅናቄ ላይ ከ200 ሺህ በላይ ገንዘብ አሰባስበናል። ባሁኑ ኤግዛክትሊ ፊገሩንም ባልይዘው በዛው ደረጃ ከ150 ሺህ እስከ 200 ሺህ የሚደርስ ገንዘብ ነው ያገኘ ነው።
ይሄ ቲኬቱን ምግቡን
ሁሉ ሁሉን ጨማምሮ ወጫችንን እንትን ብሎ በዛ ደረጃ ገቢ አግኝተናልና በስቶክሆልም ስታንዳርድ ተለክ ነው። በትላንትናውም እንደታየው ከሁሉም ሀገሮች አንደኛ ነው። በጨረታው ወደ 13000 ምናምን ዶላር ነው። እና ወደ 100000
በመጨረሻ አንድ ጥያቄ ልጠይቃችሁ። እኔ ሁሉም ኢትዮጵያዊ ሀብታም ቢሆን ሁሉም የተማረ ቢሆን ሁሉም ፖዚቲቭ ላይ ሲደርስ ይለኛል። ድርጅቶችም ቢሆን ሁሉም የኢትዮጵያ ድርጅቶች ይሄንን ትናንት ያሳያችሁትን በእናንተ ድርጅት ያሳያችሁትን የሪያል ታይም ላይ በተለያዩ ሀገሮችን በስካይፕ ማገናኘቱን ሌሎችስ እንዲያውቁት የምትረዱት ነገር አለ? ሌሎች ድርጅቶች
አዎ ይሄ እኮ
ኢትዮጵያዊ በጠቅላላ
ይሄ ይፋ ወጣ እንጂ እንዲህ አይነት ስብሰባዎች የተለመዱ ናቸው እኛ ጋር
በኢትዮጵያ መካከለ
በተለያዩ ሀገር ያሉትን ኢቭን አፍሪካንም ጨምሮ አጠቃላይ ስብሰባ እናደርጋለን
ለሌሎችና
የተደረገ ነው። ይሄ አዲስ
ከእናንተ ድርጅት ውጪ ሌሎች እንዲህ አይነቱን እንዲዳብሩ ቀጡ
ይሄ ምንም ቆ ጥያቄ የለውም። እኛ እየሰራን ያለነው ለሁሉም ኢትዮጵያዊ ነው።
ኦኬ
በድርጅት አይደለም በግለሰብ ደረጃ
እንደ
አይነት ፍላጎት ያለው ሰው ካለ
ድርጅታችን ከፍተን። አድማጮቻችን ያዳመጣችሁት እንግዲህ የአርበኞች ግንቦት ሰባትን ተወካዮች ነበር እና እንዲሁም የጨረታው አሸናፊ የሆነው እንዴት ተደርጎ ደፈራለሁ ያለውን ኤፍሬም ነበር። እንግዲህ የድርጅት ተወካዮች መላኩንና ሚሊዮንን እንኳን ደስ ያላችሁ ምክንያቱም ዝግጅታችን ተሳክቷል ነው የምትሉት እንኳን ደስ ያላችሁ እንላለን። መራቱ የምትላቸው ነገር ካለ በአንድ ሰከንድ ውስጥ።
አይ እንግዲህ በአጠቃላይ እንደዚህ አይነት ስራዎች በቀጣይነትም
ይከተሉ ነው የምትለው?
ይከተሉ ይበረታታል። ጥሩ ስራ ነው።
ኦኬ ማስተካከል። ኦኬ ግሩሜ ማስተካከል አለኝ ይላል
ማስተካከል ያለ ነው የሬዲዮን ማስተካከያችን ነው። የኢትዮጵያ ድምጽ ሬዲዮ ከሚቀጥለው ማርች
5
ጀምሮ የሰዓት ፕሮግራም ለውጥ ማድረጉ ይታወቃል። ከዛን ጊዜ ጀምሮ ከሰቀሉ 14 ሰዓት ጀምሮ ያረጋል ፕሮግራሙን።
ዛሬ
ጀምሮ እንዳለ እንደሆነ ዛሬ ከ14 ሰዓት ጀምሮ የሙከራ ስርጭት ይደረጋል እና ሁሉም ኢትዮጵያዊ የሙከራ ስርጭቱን ማዳመጥ ይችላል። በተለይ ሃፒ ሃወር ስለሆነ ሙዚቃም መገባበዝ ይችላል። ሌሎችንም ነገሮች በአራድኛ ማስተላለፍ ይችላል።
ሃፒ ሃወር አልከው ጥሩ አባባል ነው። አይ ቲንክ ኒ ዶንት ሉክ ፎር አባባል ነው። ዛሬ አድማጮቻችን ከ14 ሰዓት ጀምሮ እስከ 16 ሰዓት ተኩል ድረስ ግሩሜ እንዳለው ሃፒ ሃወር ይኖረናል። ማለት የተለያዩ ሙዚቃዎችን አድማጮች ከደወሉ ቴክኒሽያኖቻችን ያሰለጠናቸው አራት አዲስ ቴክኒሽያኖች አሉ። ዛሬ እነሱ ናቸው የሚጀምሩት ስራውን። ቴክኒሽያኖቻችንም ስራውን ከነግሩም የሚረከቡበት ጊዜ ነው። ስለዚህ እንጋብዛችኋለን ከ14 ሰዓት ጀምሮ የዛሬውን ፕሮግራማችንን ተከታተሉት እናንተም ተካፈሉበት። ሃፒ አወር ነው፣ በርካሽ ነው። ሃፒ አወር ቢራም ቢሸጥበት አይደለም እኛም ደግሞ ሙዚቃ በነፃ እንጋብዝበት ነው። እስከ ሳምንት መልካም ሳምንት እንላችኋለን። እንደውም እስከ ዛሬ 14 ሰዓት ድረስ መልካም ቆዩልን እንላለን። ጤና ይስጥልን።
ማታኪው ባህራት መጥለ ተፈሻን ሲሉ ይጥፋዩ